Radio Tagano. ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው።
አትላንትና ዛሬ የሺ አመታት የአፍሪካ ገናና ተከብራ የኖረች ባለም ዙሪያ ገና ተብሎ በከያኖቻችን አንደበት ተደጋግሞ ተዚሞላታል። አያሌ ቅኔዎች ተዘርፈውላታል። ህልቆ መሳፍርት የሌላቸው ውዳሴዎች በየዘመናቱ ከልጆቿ ተጎድጉዶላታል። የሁላችንም እናት ሀገር የሆነችው እምዬ ኢትዮጵያ እርግጥ ነው በዜማ በቀረርቶ በውዳሴ በቅዳሴ በቅኔ በግጥም ሀገራችን በልጆቿ ሰርክ ትወሳ የነበረው ቆየት ባሉት ዘመናት ነው። ሀገሬ ኢትዮጵያ ተራራሽ አየሩ ፏፏቴሽ ይፈሳል በየሸንተረሩ ተፈጥሮሽ ማማሩ ተብሎ በአደባባይ ይገኝላት የነበረበት ዘመን ከቆመ 3 10 አመታት ሊቆጠሩ የቀሩት 2 መንፈቅ ብቻ ነው። ባለፉት 27 አመት ስለ ሀገር ጮሆ ማዜም ብርቅ ነበር። ሀገርን ማወደስ የድሮ ስርዓት ናፋቂ ያስብላል። የሀገርን አኩሪ ታሪክ መዘከርና መዘርዘር ውግስ ከማሪዮስ ነው። በፈላጅ ቆራጭነት የከፋፈለ ግዛው ፖሊሲን ሲተገብር በነበረው የወያኔ ስርዓት እናት ኢትዮጵያን እምዬ ብሎ መጥራት ያስቀስፍ ነበር። ሀገርን ማሞካሸት ፊውዳል ነፍጠኛ ትንክተኛ ያስብል ነበር። አንዴ እንዲሆነ ለኢትዮጵያ ብሎም ለአዲስ አበባ የመጀመሪያው በነበረው የኤፍኤም አዲስ 97 አንድ ሬዲዮ ጣቢያ ላይ አንድ ሀገር የሚያወድስ የሀገር ፍቅር የሚቀሰቅስ ቆየት ያለ ሙዚቃ ይለቀቃል። ኤፍኤም ሬዲዮ ጣቢያው በመንግስት ይዞታ ስር ባለው በቀድሞ ስሙ ኢትዮጵያ ሬዲዮና ቴሌቪዥን ድርጅት ባሁን ስሙ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ስር የሚተዳደር ነው። በጊዜው ኤፍኤም አዲስ 97.1 ብቸኛ ተደማጭ ሬዲዮም ነበር። ሀገራችን ኢትዮጵያን የሚያወድሰውና የሀገር ፍቅር የሚቀሰቅሰው ዜማ ተለቆ ጥቂት ደቂቃዎችን እንደተጫወተ ስቱዲዮ ውስጥ የነበረው ሬዲዮ ጣቢያ ከህዝብ ጋር የሚገናኝበት የመስመር ስልክ መጥራት ጀመረ። ሃሎ ኤፍኤም አዲስ አለ የዕለቱ ተረኛ ፕሮግራም አስፈጻሚ የስልኩ መነጋገር ያንስቶ። ምን አይነት ዘፈን የለቀቃችሁት? ቁጣና ኃይል የተደባለቁበት ድምጽ ጆሮ ላይ አንቧረቀ። አቤት ግርምታ በተሞላበት ቅላጼ ጠየቀ ጋዜጠኛው። ጦርነት ላይ ያለን አስመሰላችሁት? ከበፊቱ በበረታ የቁጣ ድምጽ ማንቧረቃቸውን ቀጠሉ ደዋዩ። አሁኑኑ ይህን ዘፈን ቀይሩት እርሶም ማለበል ጮቱና ቁጣው ከበፊቱ እጅግ ጠንከር ባለ ሁኔታ እገሌ ነኝ በሉ ቶሎ ዘፈኑን አጥፉት ለሌላ ጊዜም እንዳይለመዳችሁ ጦርነት ላይ አይደለንም ያለነው ብሎ ስልኩን ጆሮ ላይ ተረቀቀው። ደዋዩ አሁን መቀሌ ከከተሙት የዋት ባለስልጣናት መካከል አንዱ ነበሩ። ክስተቱ ግን ሀገርን ማወደስ ምን ያህል በገዥው አካል ይጣላ እንደነበር ያሳያል። ይህ የወያኔ መንግስት አመለካከት ምናልባትም በአለማችን ውስጥ በመንግስታትና በሀገር መሪዎች ታሪክ ተከስቶ የማያውቅ ሊሆን ይችላል። መንግስት ተኩኖ የሚያስተዳድሩትን ሀገር መጥላት እንግዳ ሁነት ነው። ሀገር እየመሩ የሚመሩት ሀገር ሲወደስ ቅር መሰኘት ያልተለመደ ነው። የሚያስተዳድሩት ህዝብ ታሪክ ሲነገር አለመውደድ ግር ያሰኛል። ይህን ከግምት ውስጥ አስገብቶ በአንድ ወቅት አንድ የሪፖርተር ጋዜጠኛ ዘጋቢ ሟቹን ጠቅላይ ሚኒስተር በአንድ ጋዜጣዊ መግለጫቸው ላይ እንዲህ ብሎ ጠየቃቸው። በርካቶች እርሶ ሀገርን ባለመውደድ እርሶን ሀገርን ባለመውደድ ሲከሱ ይደመጣል። ማለትም ሀገራችን ኢትዮጵያን አይወዷትም ይሉታል። ለዚህ ምን ምላሽ ይሰጣሉ? ጠቅላይ ሚኒስተሩ በለመዱ ፍጥረት ማርሽ መቀየር አልተቸገሩም። አዞሩት ወደ ሌላ አቅጣጫ፣ ሌላ ፍልስፍና የሚመስል የሀገርን ምንነት የሚገልጽ ትንታኔ ውስጥ ገቡ። ሀገር ማለት ሰው ነው አሉ። ሀገር ማለት ሰው ነው የሚለው ብሂል የተወለደ ያኔ ነው። የእሳቸውን ምላሽ ተከትሎ ሀገር ማለት ሰው ነው ተብሎም ተዚሟል። ለሀገራቸው ፍቅር የሌላቸው መሆናቸው በአደባባይ ሲነገርባቸው የሀገርን ትርጉም አድሰው እንደለመዱት በተዘዋዋሪ መልስ ጥያቄውን አመለጡት። ሀገር ማለት ሰው ነው የሚለውን ትርክታቸውን ግን ቢጤዎቻቸው ሲያስጮሁት፣ ሌላ ሀቀኛ ሀገር ልጆች ደግሞ በግሩም ጥበባዊ ስልት ሀገር ማለት ሰው ብቻ አይደለም፣ ሀገር ማለት ሜዳ ነው፣ ሀገር ማለት ተራራ፣ ሀገር ማለት ሸንተረር ነው፣ ሀገር ማለት ትዝታ፣ ሀገር ማለት ጨዋታ ነው፣ ደስታ ነው፣ ሀዘን ነው፣ እድሜ ነው፣ ሀገር ማለት ብዙ ነው እያሉ መጠባባቸውን ቀጥሉ። ያልቀጠሉት ሀገር ጠሎቹ ናቸው። ሀገርን እየጠሉ ሀገርን ያስተዳድሩ የነበሩ ገዢዎች ዛሬ ዞር ብለዋል። ለብዙዎች ሲያካፍሉት የነበረው ጨለማ ዛሬ እነሱን ውጧቸዋል። ለሀገር ግን የነጋላት ይመስላል፣ ወገግ ያለላት ይመስላል። ንጋቱ ግን ምጣም ነው፣ ወገግታውም በሲቃ የተሞላ ነው። ምጡም ሲቃውም ውስጥ ሆነን ግን የሚዬ ልጆች እንደ ጥንቱ ለሀገራችን ማዜም ጀምረዋል። ተከብረሽ የኖርሽው በአባቶቻችን ደም፣ እናት ኢትዮጵያ የደፈረሽው ደም። አብርሃም ሞገስ፣ አዲስ አበባ፣ ኢትዮጵያ፣ ታህሳስ 29። Thank you. ጀን እንደምናፍዳችኋል ዘወትር እሁድ ከ10 ሰዓት እስከ 12 ሰዓት ወይም በኢትዮጵያ አቆጣጠር ከቀኑ 4 ሰዓት እስከ 6 ሰዓት የሚቀርበው ኢትዮጵያ ድምጽ ሬዲዮ ፕሮግራም ነው። የመግቢያ ጽሑፋችንን ያላከለን ወይም ያቀረብነው የመግቢያ ጽሑፍ ያላከለን አብርሃም ይባላል። እንግዲህ ስለሱ በሚቀጥሉት ሳምንታት ዝርዝር አድርገን ስለማንነቱ እንዲሁም ከኛ ጋር ስለሚኖር ቆይታ እናወራለን። ለጊዜው ስሙንና ጽሑፉን እንዳደመጣችሁ ተስፋ እናደርጋለን። እንደወደዳችሁትም እንደዚህ ተስፋ እናደርጋለን። ያ በበኩላችን ወደነዋል። እንኳን ለብርሃና ይባላል። እንኳን ለጥምቀት ደረሳችሁ። እንኳን ለጥምቀት በዓል አደረሳችሁ ለማለት እንወዳለን። እዚህ ያለን ስቱዲዮ ሰዎች እንግዲህ መብሬ እንዴት ነው ጥምቀት በዓል ትዝታ ተውስታን እስቲ ትንሽ አጫውተን ጥምቀት እንዴት ነው?
ያው እንግዲህ በቅድሚያ እንግዲህ ህዝበ ክርስቲያን ጥምቀት በዓል ለሚያከብሩ ሁሉ ከስቱዲዮአችን እንግዲህ የሰላም የጤና የኩልነት የመተባበር የመተጋገዝ በዓል እንዲሆንልን በበጎነት አሳልፈን እንድናርፍ ለኢትዮጵያ መጻይም ለኢትዮጵያ ወደፊት ተጣፈታም በጸሎት ያሰብን እናሳልፈው ድንቅና ኢትዮጵያዊ በዓል እንዲሆንልን ከወዲሁ እመኛለሁ።
አመሰግናለሁ።
በዓል በመጣ ቁጥር ብዙ ትውስታዎች ይኖራሉ፣ ብዙ ነገሮች ይኖራሉና እንግዲህ ጥምቀት በተለየ መልኩ ካርሞሪካ ጨዋታ ጀምሮ እስከ ጨፈራው በተለይ ደግሞ በሀገር ቤት በወደ ገጠር ውስጥ ይት አንድ ኩረዳ ጆኛው የሚያጨበት ጥሩና መልካም አጋጣሚ ነው። ሎሚ ይዞ የሚደረግበት ነው እና እንግዲህ በልጅነት በነበሩ ልዩ አጋጣሚ ሳይሆን ትጉስታው ትዝሚለ እስካሁን ድረስ የበዓሉ ሽታ ፍርምስ ሁካታ ካይብሮም ማይጠፋበት ዝግጅት ነው። ጥምቀት አንድ ቀን አይደለም፣ ሁለት ሶስት ቀን ነው እና ይወጣል ጥምቀት ባህሩ ጋር ይኬዳል ይታደራል በዛው ውስጥ ብዙ ትውስታዎች ይኖራል ከዛ ሁሉ ግን አይምሮ ውስጥ የሚቀረው አድሚሄን የመጠነ ትውስታ ነው የሚሆነውና እንግዲህ እኔ በብዛት መሳተፍበት የነበረው የልጅነት እድሜ የነበረውና በብዛት የአርሙሪካ ጨዋታ ነው በተለይ ቺፕሪም ቀይ እንትን አለች የምትበላ ፍሬ ያለች እሷን ለማግዛት
ጨዋታም አለ ሌላም በጎማ በመናም በመናም ይሁን ይሁን ጨዋታ
እየተደረገ 5 10 ሳንቲም እየሰጠ ይሮ ወርክ ተመጣለት ይሸለማል ብዙ ተውስተውት ብዙ የተለያዩ እንትኖች አሉ አሁን እዚህ በተሰለጠነው በተለያዩ በሰለጠነው ማለት አልችል በተለያዩ አለማልች ለምሳሌ ወደ ምንድነው ወደ አሜሪካ ወደ አሜሪካ ብትሄድ ወደ ላቲን አሜሪካዎች ካርኒቫል ፕሮግራሞች
ያ ፌስቲቫል ያ
እንደዛ ካርኒቫሎች ልክ እንደዛ የኛም እምነትን መሰረት ያደረገ ግን ሁለት ሶስት ቀን የሚቆይ ልዩ ደማቅ በዓል ነው በተለይ ደግሞ ጎንደር በስናስብ ኢትዮጵያ ውስጥ ከኢትዮጵያ ውስጥ ጎንደር ጥምቀትን መሰረት ያደረገች ትልቅ የቱሪስት መስህብ የሆነች ዋና መዳረሻ ነችና በጥቂቱ የአርሙሪካው ጨዋታ ትዝ ይለኛል እንደዚህ እንዳልከው ጨዋታዎች አሉና ፈንታዚያ ልጅነትን በደንብ እንድታጣጥምበት እድል ከመስጠት አንድ እምነታዊ ተፊቱ ውስጥ መካከለም አንዱ እሱ
እስቲ ለአድማጮቻችን ላንተም አንድ ጥያቄ ያቀርበይ ወደ የጥያቄው መልስ በስልክ ቁጥራችን እየደወሉ ማቅረብ ይችላሉ ከጥምቀት ጋር የተያዘ ጥያቄ ነው ከተራ ያው ጥምቀት በዓል ሲነሳ ስለ ከተራ ብዙ እናወራለን ምን ማለት ነው የቃሉን ፍቺ ትርጉሙ ምን ማለት ነው አድማጮቻችን በስልክ ቁጥራችን
0819100
እየደወላችሁ እስከ ፕሮግራማችን ማብቂያ ድረስ ከናንተ ምን ፈልገው መልስ ይኖራል እንማማራለን እና ከጥምቀት ዘው ከእና አይን ጥያቄ በመልስ ተሳተፉን ጋብዛችኋለን በሌሎች ፕሮግራሞቻችን ላይ ተሳተፋላችሁ የሚል ተስፋ አለን ከጥምቀት ጋር ግን አያይዘም እናነሳው አንተ የሚያነሳው የልጅነት ትዝታ እንዳለ ሆኖ የጥምቀት በዓል ኢትዮጵያዊነትም ከፍ የሚልበት ነው ምክንያቱም ከታቦቱ ማጀብ ጋር ተያይዞ የተለያዩ የበዓል ዘፈኖች ይዘፈናሉ ያው ሃይማኖታዊ ቢሆንም በውስጡ ባህላዊ ነገሮችን ይዟል በዛ ላይ ባንዲራ መስቀል አለ ሰፈር አካባቢ ማጽዳት አለ ብዙ ነገር አለ የሆነ ኢትዮጵያዊ እንትን ያለው ማለት ነውና እስከድሮና ካሁኑ ያሉት ነገሮችም ያነሳን ማውራት እንችላለን ለምሳሌ ባንዳንድ አካባቢዎች ላይ አሁን የጥምቀት በዓል አከባበር እንዳልኩ ባንዲራ ይሰቀላል እኔም ባደኩበት አካባቢ በየቦታው ኢትዮጵያዊነት ከፍ ይላል አሁን እነዛ ነገሮች
ሲንመጣበት ምናልባት ለአድማጮቻችን እንኳን አደረሳችሁ መልእክታችን እንዲደርሳቸው በዛውም እንግዲህ እሱ መሰረት ያረጋ አንዲት መዝሙር ንጋብዝና ኢትዮጵያ ውስጥም ያሉ ኩነታዎች አሉ በተለይ አሁን ላይ ይሄ ፋሽን ይሆን የመጣበት ሂደት አለ የሆነ ክልል የሆነ ቦታ ስትሄድ ባንዲራ ማውረድ ባንዲራ መስቀል እንደዚህ አይነት ያልተገባ ኢትዮጵያዊነት ባህላችን የማይገልጽ አጸያፊና አስነዋሪ ስራዎች ይሰራሉና ከዚህም በስተጀርባ በዓሉ በደመቀ ሁኔታ እንደወደፊት እንደከዚህ ቀደሙ እንዳናከብረው በባባስ አለፍ ነው የመስቀል ደመራ ፕሮግራም ዝግጅት ላይ በኢትዮጵያ ውስጥ አዝነን ያለፈንበት ሁኔታዎች እየተደገሙ ያለበት ሁኔታ አለ ከዚህ በፊት ቢሾፍቱ ወይም ደብረ ዘይት ላይ የነበረው ሁኔታ በመስቀል ምናስተውሰው ነው አሁን ደግሞ በሆሳና አካባቢ የሆነ ያለ አንዱነት አለና እስቲ ያርማጮቻችን ጋር እናንተ ማሳብ መስጠቱበት እኛም የተወሰነ አስተያየት ሰጥተን እናልፍበት አንዱ ፕሮግራማችን የሚሆነው እስቲ መዝሙር አዳምጠን ደግሞ ቀጣይ ፕሮግራሞቻችን ምን ይመስላሉ የሚለውን ለእናንተ እናቀርባለን አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ እንግዲህ ለስለስ ባሉ ሙዚቃዎችም ኢትዮጵያዊና ጊዜያዊ ሆኑ ዜናዎችንም ከወደ እናንተ ያደረሰን ሐሳብ እየተለዋወጥን አብረን ቆያለን አብራችሁን ቆዩ
Say, I'm a man, 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 I'm
አድማጮቻችን ተመልሰናል። እንግዲህ አድማጮች እየደወሉልን መልሳቸውን እያስቀመጡ ነው። ደስ ደስ የሚሉ መልሶችንም እያገኘን ነው። ያ የኢትዮጵያ ድምጽ ሬዲዮ የመረጃ ፍሰት ብቻ ሳይሆን የመማማሪያም ጣቢያ እንዲሆን ስለምንፈልግ እናንተ መተሳተፉበት እንዲሆን ስለምንፈልግ ነው ጥያቄዎችን እናቀርበው እና መልሶች እያገኘን ነው። በማስቀጠል ወደ ጀመርነው ውይይት እንሄዳለን። ወደ ጥምቀት በዓል አከባበርና ታሪካዊ አመጣጡ የጠየቀናችሁ ጥያቄ አለ። እሱ መልስ እንዳለ ሆኖ ድሮ እንዴት ነው የሚከበረው? አሁን እንዴት ነው የተከበረ ያለው? በድሮና አሁን የመግቢያ ጽሑፋችንም ኢትዮጵያ ስመ ገናና የነበረችበት ጊዜ አለ ወይም ደግሞ መንግስት የኢትዮጵያን ስም ከፍ አድርጎ የሚያነሳበት ጊዜ ነበር። አሁን ደግሞ ኢትዮጵያዊነት ባለፉት 7 አመት በተለይ የኢትዮጵያን ስም ከፍ አድርጎ ማንሳት ሁሉ እንደ ድሮ ስርዓት ናፋቂ እንደ ፊውዳል አገዛዝ ርዝራዥ ወይም የድሮ ስርዓት ናፋቂ እንደሚባለው ያስቆጥራል የምንልበት ዘመን ነበር። በተቻለ መጠን የኢትዮጵያን ስም በማሳነስ የብሔረሰቦችን ስም ከፍ ማድረግ እንደ መንግስት በአጀንዳ ደረጃ ተቀርጾ ይከድበት የነበረው ሁኔታ ነው የነበረው። አሁን ደግሞ በተለያዩ ግዛቶች ከቅርብ ጊዜ ወዲህ ስም ብቻ ሳይሆን ኢትዮጵያን የሚገልጹ ምልክቶችንም ኢትዮጵያነትን ከፍ የሚያደርጉ ነገሮችንም ኢትዮጵያዊ ጠል ወደ ሆኑ በቃ በግልጽ በጋድ በሚታይ ደረጃ እየታየ ነው። በእነዚህ ማሳያዎች ደግሞ ቀድም የተከስከው ባህላቶች ሊሆኑ ይችላሉ። በተለያዩ ሱሳባዎች ሊሆኑ ይችላሉ። ሱሳባ ላይ ኢትዮጵያ ሪፕሬዘንት ላለማድረግ ህጋዊነት በተሰጠው በሚመስል ደረጃ ከኢትዮጵያ ባንዲራ በላይ ሌሎች ምልክቶች ወይም ከሰንደቅ ዓላማችን በላይ ሌሎች ምልክቶች ክብር ሲያገኙ የኢትዮጵያ ባንዲራ በሀገሩ ሲዋረድ ሲጣል ሲቀደድ ሲፋቅ እያየን እየመጣ ነው። በዓላቶች ደግሞ ኢትዮጵያነትን ተሰብስበን ሰርግም ሲወለቅሱም ባንዲራ ይደረጋል ድንቆ በተለይ ሰርግ ላይ መስለኛል ምንድነው ምን ኮራበት ነገር ስለሆነ ነው ያ ባንዲራ ወይ ያ ሰንደቃላ ማለኛ የኩራታችን መገለጫ ነው አሁንም ድረስ ለኛ እንደዛ ነው ለአንዳንዶች ደግሞ እኛን ለማሳነስ ወይም ደግሞ ምንድነው አታክ ለማድረግ ያንን ነገር ትንኮሳም ነው ብዬ ነው ማስበው ነኝ እና እስቲ በዚህ ዙሪያ አንተ እኔም ይሰማኝ ያ ስሜታዊ ያደርገኛል
ይሄ ሁላችንም ማከል ያረገ ጥያቄ ነው ብዬ ነው ማስበው ማንንም እንደ ኢትዮጵያዊ የሚያስብ ሰው በተለይ ደግሞ በተለጠነው በእንደዚህ ባድጉ አለማቶች ምን ሰዎች የሰው ነጻነት በተለይ ከግለሰብ ነጻነት ጀምሮ ያሉትን የሰዎችን መብት በማክበር በኩል እንደው ፍላጎትና እምነት እንኳን ባይኖር የሰዎችን መብት ከማክበር አንጻር እንኳን ብታዩ ይሄ ነገር አንተ እምነትና ፍላጎትን ሌላው ሰው ላይ ባልጫንከበት መልኩና ሁኔታ እስካረከ ድረስ የትኛውም ጥግ ድረስ መሄድ የምትችልበት ዓለም ላይ የኖርክ ይህ አይነት ምልከታዎችን ስታይ ስሜቱ ሰፊ ነው የሚሆነው በተለይ ለኛ የሬዲዮ ለሚያዳምጡ በተለይ እዚህ ስዊድን ያለ ሬዲዮ ከመሆኑ አንጻር አብዛኛው ተደራሽ የምናደርገው ኢትዮ ስዊድናዊ ነው እንደመሆኑ መጠን ወይም ስዊድን ሀገር የሚኖር ኢትዮጵያዊ እንደመሆኑ መጠን በሌላውም ሀገር በአውሮፓ በአሜሪካ በተለያየ ሀገራቶች ይህን ፕሮግራማችን ያዳምጡ ሰዎች አሉ ምናልባት ይህን ነጻነት በተወሰነ መልኩ ባደጉ ዓለም የሚኖሩ ሰዎች ቀምሰው አጣጥመው ያለፉበት ህይወት ነው ሂደት ነው እና ሰንደቅ ዓላማ በዚህ ደረጃ በተለይ ደግሞ የኦርቶዶክስ እምነትን መሰረት ያደረገ ጥላቻ በተለይ ባሳለፍነው የህወሓት አገዛዝ ውስጥ ያላየነው ክፋት ጭምር ነው እያየን ያለነው እና ህወሓት ምናልባት በኦርቶዶክስ ውስጥ ገብቶ የራሳቸውን ካድሬ ከመመልመል ጀምሮ እስከ ማስረግ ብዙ ስራ ያሰሩ ነበረ እናቃለን። ከዛ ባለፈ ግን ይሄን ያክል ግልጽ የሆነ አደባባይ የወጣ የምታዩ በ27 አመት የህወሓት አገዛዝ ውስጥ አንድም ቦታ ማለት ይቻላል ሰንደቅ ዓላማችን አረንጓዴ ቢጫ ቀይ ሌላ ምንም ምልክት ያልተጨመረበት ሲውለበለብ ኖሯል በዓላቶች በመጡ ቁጥር አደባባይ እየወጣ በዓሉ ሲከበርበት የነበረው ጉዳይ እና ይህ ባልታየ ሁኔታ አሁን ላይ ምን አይነት ሁኔታ አሳሳቢ የሆነ ነው ይህ ደግሞ በጣም ከባድና ነገር ይሁን እንደው ተቋማዊ እንዲመስል የሚያደርገው በህዝብ ታክስ ወይም በህዝብ ግብር የሚንቀሳቀሱ የፌደራልም ሆነ የክልላት ፖሊሶች የዚህ ሐሳብና ዓላማ ከመስፈጸም ጀምሮ ድጋፍ በመስጠት ሂደት ውስጥ ግልጽ ተሳትፎ ማረጋቸው በህጎቶች አይደለም ይሄን የሚያደርጉት ህጎቶችን በመደገፍ በህዝብ ግብር የሚንቀሳቀሱ ተቋማት ፖሊስን በዋንኝነት ፖሊስ የዚህ ጉዳይ ልዩ ኃይልም ተመጨመር ይችላል ባንዳንድ አካባቢዎች የታዩ ሁኔታዎች ናቸው በዚህ ጉዳይ ተሳታፊ የሆኑ ያሉበት ሁኔታ አለና ይሄን ተቻችሎ ከመኖር አንፃር የእምነት ነጻነት ህገብ እንደውቶ ህገ መንግስቱ ያው ብዙ ምን ለው አለ ግን በሚፈቅደው የእምነት ነጻነት ሌቭል ሰዎች እምነታቸው በነጻነት በአላቸው በነጻነት ማክበር እንዳይችሉ ጫናና ግፊት እየተደረገባቸው ነው ያለው ይሄ ደግሞ ኢትዮጵያ ውስጥ ባለው ባሁን ሁኔታ የመቻቻል ስሜት በማራራቅ እርስ በርስ ወዳል ተገባ ግፊት ውስጥ መገባቱ ተገቢ ነው ወይ እኔ ክሪቲካሊ ማንሳት መፈልገው ክልል አራት በግልጽ መነጋገር አለበት ኦሮሚያ ክልል ውስጥ ይህ አይነት አካሄድ ከጊዜ ወደ ጊዜ እየሰፋ እየበዛ ነው የመጣው በዚህ አጋጣሚ የክልል አምስት ወይም የሶማሌ ክልል ሳላመሰግን አላልፈም መረጃ እየተከታተልን ነው በጅጅጋ ከተማ ዋና ከተማ እንግዲህ ክልል አምስት ሙሉ በሙሉ ማለት ይቻላል አረንጓዴ ቢጫ ቀይ አሸብርቆ እንዲከበር በአሉ መንግስት ራሱ ድጋፍ እየሰጠ በተለየ መልኩ እየሰሩ ያለበት ሂደት ነው ከዚህ ቀደም በተለይ በኦርቶዶክስ እምነት በጣም የታዘነበት ብዙ ቤተክርስቲያናቶች የተቃጠሉበት ክልል መሆኑን እናስታውሳለን ገባ ሀዘንን የሚሽር ስራ መስራት ስትችል አብረህ መጓዝ መኖር ትችላለህ ህዝብን ገበን ሊያረጋው የሚችለው ህግና ያንን ስርዓት እየመራው ያለው የበላይ አካል ነው ይሄን ማስተዳደር የሚችለው አካል ነውና እና አብዲ ለገለል ብሎ አዲሶቹ ሎታይሎች ከመጡ በኋላ በተለይ ክልል አምስት ላይ ይታያል አንጻራዊ መቻቻልና የምንሰነሳነት እንደው በደንብ የለየ ነው። አብዛኛው እስልምና ተከታይ ነው ወይም በሶማሊያ ክልል ውስጥ ያለ ማህበረሰብ ነውና ይሄን አይነት የምነት መቻቻል ስታመጣው ጥሩ ተስፋ የሚሰጥ ይበል የሚያሰኝ ነውና ክልል አራት ላይ ደግሞ በተመሳሳይ ሁኔታ ስታመጣው ህገወጥነት ወይም ምንድነው ህግን ያለ ማክበር ተቻችሎ የመኖርን ነገር እየደመሰስን ወደ አለመቻቻል ለማንም የማይጠቅም ዝግጅት ውስጥ እየሄድን ያለንበት ሁኔታ ነው ያለውና ይሄ በየትኛውም ኢትዮጵያ ክልል ውስጥ የአንድን እምነት ተሰህ ወደ ጋር አካባቢ በክርስቲያኑም በተለያየም በእስልምናው በተለያየ እምነት ተቋማትም በኩል ሊታሰብበት ሊሰራበት የሚገባ ትልቅ ስራ ነው። ለአብሮነታችን እንደዚህ አይነት አካሄዶች ነገ ላይ ሁላችንም ኩል ዋጋ መንከፍልበት ችግር ውስጥ ነው የሚከተን የሚል ነው። በተለይ እምነትን ያረጉ አለመጠ መግባባቶች በዘሰፈኑ ቁጥር ቶሎ ወደ ስምምነት ተመለሰ ወደ አንድ አቅጣጫ ለመሄድ ላይ በጣም አስቸጋሪ የሚሆነውና ይሄ አይነት ስራ አግባብም አይደለም። ማህበረሰቡ በጋራ ሊያወግዘው የሚገባ ጉዳይ ነው ላለው ወደ አንድ አሳብ
እንዳልከው ማለት የአንድ ሀገር የመንግስት ኃላፊነት ዋነኛው የህዝብን ደህንነት ማስጠበቅ ነው። ከዛም ከፍሲል ያገርን ደህንነት ድንበር በሀገር ውስጥ ያሉ ተቋማቶችን ማገዝ ዲሞክራሲያዊ ተቋማቶችን ምህዳሩን ማስፋት እንደዚህ የሚባሉ ነገሮች አሉ። በመሰረታዊ ሁኔታ ግን ያገርን ምንድነው ሉዓላዊነት እንዳለ ሆኖ ዲግኒቲ ክብር የሚባሉ የክብሮቹ መገለጫዎች ደግሞ ተልቆ የክብር መገለጫ ወይም ሪፕሬዘንት የሚያደርገን ሰንደቅ ዓላማችን ነው። እነዚህ ሰዎች ወይም ይሄንን የሚያደርጉ ሰዎች እንዳልከው ህገወጥ ብለም እንጠቀሽቻው ተቃዋሚ ተቃዋማዊ ላይክ ቅርጽ ያለው መዋቅራዊ ስራ ነው። ለምሳሌ በሻሸመኔ ከተማ አረንጓዴ ቢጫ ቀይ እንዳይወለበለብ እንዳይደረግ ተሩ ሰማያዊና ነጭ ለጥምቀት ሰማያዊና ነጭ ምንድነው ጫርቀ ነው ማንንም ሪፕሬዘንት የሚያደርግ
እስራኤል አይቻለሁ እስራኤል ባንዲራ ወይም ሰንደቅ ዓላማ ነው ሲውለበለብ የነበረው ጉዳይ ምንድነው? ይችግሩ ያለበት ከሰንደቅ ዓላማ ነው ወይስ እንዴት ነው ብለ እንድትጠይቅ የሚያደርጋል።
ሌላው ደግሞ በምርጫ ቅስቀሳ ወቅት አሁን በከትላንት ወዲያ አንድ ዲያቆን በሆነ ወረዳ ላይ ምርጫክስ ከተሰረቀ የተናገረው አንድምታ ስታየውና አሁን ባንዲራውን የሚያቃጥሉት የሚያወርዱት የሚፈቁት ሰዎችን ሐሳባቸውን ስታይ ፐዝሉ መገጣጠም ይችላል። ይሄን መንግስት ደግሞ የዲሞክራሲ ምህዳሩን ለማስፋት ተብሎ ማይጨፈለቁ ነገሮች አሉ። የዲሞክራሲ ምህዳሩን አሰፋለሁ ብለ የሀገርን ሪፕሬዘንት የሚያደርግ ነገር ያወረድ አይደለም። ዲሞክራሲን ከሀገር ሲኖር ነው ዲሞክራሲ የሚኖረው። ሀገር ደግሞ ሪፕሬዘንት የምትደረግበት አለ። ባንዲራው እኮ ሳይኮሎጂካል የሆነ አታችመንት አለው ከኛ ጋር ስናየው የሚሰማን ስሜት አለ። ያ ነው ከሌሎች ባንዲራዎች ለየት የሚያደርገው ለኛ አረንጓዴ ቢጫ ቀዩ በቃ አታችድ ነንስና ያየነው ያደግነው እኛ ሪፕሬዘንት ያደርገናል ብለን እናስባለን። ኦኬ ሌሎች እኛ ሪፕሬዘንት ያደርገንም ብለው ቢያስቡ ራሱ ድጋፍ ተደርጎላቸው ባንዲራው ማውረድ አይችሉም። እንዲያውም የአንድነት ኃይል ወይም ደግሞ ይሄ የኢትዮጵያ ማንድራ ሞዴል ለኔ የአንድነት ኃይል ያስብላል። በዚህ ወቅት እነሱ የአንድነት ኃይሉን እስከ ጥግ በመግፋት በጥብጥ ለማስነሳት ነው የሚፈልጉት። የህዝቡም ዝምታ ከይሄንን ከሚያስቡ ሰዎች የተሻሉ ናቸው እየስለማስብ ከምንም በላይ ግን የሚያሳስበኝ የመንግስት አቋም መንግስት እንዴት እንደዚህ አይነት ነገሮችን ታግሰ ዲሞክራሲን በየትኛውም ዓለም ላይ ተታገሳቸው ነገሮች አሉ። ለዲሞክራሲ ስትል ለነጻነት ስትል ይሄኮ የነጻነት መገለጫ አይደለም። ባንዲራን መጣል የነጻነት መገለጫ ሊሆን አይችልም። እንዴው ከጣሉት የጣሊያንን ባንዲራ ለመጥላት ነው። ምን አሁን የክልሎቹ ባንዲራዎች ለኔ ትርጉም አይደለም ለኔ ለሌሎችም ትርጉም ይሰጣቸው አይመስለኝም። እና ትርጉም የሚሰጥ ነገር እነዚህ በኢትዮጵያነት ለማንቋሸሽ የሚደረጉ ጥሪ ጥንቀት ባል ላይ ደግሞ በተለየ መልኩ ጎንደር ውስጥ የመንግስት የኢንተለጀንስ ኤንድ ሴኩሪቲ ተቋም ያወጣው ብዙ ብር ተመድቦ ዩኒስኮ ላይ ተመዝግቧል ጥንቀትና 2 ሚሊዮን የሚሆን ጎብኚ ወደ ጎንደር እንደሚሄድ እና ያንን ለማደፍረስ ብዙ ብር ተመድቦ ቦምብ ለማፈንዳት ምናን የሚል መረጃ ወጥቷል። እንግዲህ እና ከስንት አቅጣጫ ችግሮች እየተፈጠሩ እንደሆነ በተለይ አማራ ክልል ውስጥ ሰላምና መረጋጋት እንዳይኖር ባለፈው በመውጣ መስጊድ የተነሳ ያ ሁሉ ፕሬዠር ተፈጥሯል። አሁን ደግሞ እንደዚህ አይነት ነገሮችን ሌላ ካቢ ሚኖረውን ህዝብ በተለያየ መንገድ መተንኮስ ተቀናጅቶ በሚሰራቱን ኮሳ ሀገርን ሰላም ለማሳጣት እየተቀደ ባለበት መንገድ የመንግስት ምዳሩን እያሰፋው ነው። አንዳንዴ ዝምታው አንዳንዴ ምዳሩን በማስፋት ስም አንዳንዴ በመፍራትም ስም ሊሆን ይችላል በተለያየ መንገድ ልንወስደው እንችላለን። ግን ይሄ ሁሉ ምክንያት ነው ከህዝቡ ንቃተሊና አንጻር አልመለከተው መንግስት ቸልተኛ ከመሆኑ መንግስት አቅሙን ማሳየት ባለመቻሉ የመንግስት አቅሞች የተወሰኑ ግለሰቦች ላይ በሰላማዊ መንገድ የሚታገሉ ሰዎች ላይ አቅሙን ያሳያል። ሌሎቹ ላይ ግን እንዳልከው መስቀል ላይ ከዛ በፊት ባንዲራ
ያው ምናልባት የተነሳነበት ሳንሪቅ በመስቀል ላይ የነበረው አጋጣሚ ትዝም ይለን ነው። ይሄ ቅማንት ማንነት እና በዛ ዙሪያ በቅማንት ማንነት ዙሪያ ላይ ያሉ ሰዎች እንግዲህ ማን እንደሚያስጣጥቃቸው ይታወቃልና መስቀልን መሰረት አድርጎ ረብሻ ለመፍጠር ግርግር ለመፍጠር ሰዎች ለማተራው እንግዲህ ብዙ ማህበረሰብ በጋራ ሆኖ የሚያከብረው አካባቢ ነውና ረብሻ ለመፍጠርና ችግር ለመፍጠር በጎንደር ዙሪያ ሲሰራበት የነበረበት ሁኔታ አለና ይሄ ጭፍን ጥላቻ ከክልል አንድ ቢጎረጎር የጥላቻ እሳት አለና የሚያርፈው ቀድሞ ጎንደር አካባቢ ነው። የዛ አይነት ሁኔታ አለ። አሁንም በተመሳሳይ ሁኔታ እንግዲህ እንዳልከው የኢትዮጵያ ደህነት መረብ ወይም የኢትዮጵያ ደህነት ያወጣው መረጃ ይሄንን የሚያመለክተው የተለያዩ ኃይሎች በከባድ መሳሪያ ታጥቀው ይሄን አይነት በአላቶች ለማደፍረስ በኢትዮጵያ ለታገኘው እንደ ሀገር ካሰብከው እንደ ሀገር የተለያዩ ቱሪስቶች ሲመጡ ምናገኘው ገቢ እንደ ሀገር ኢኮኖሚ የሚደጉም ነው የሚሆነው። ባህላችን እናሳውቅበት ነው በዩኒስኮ ላይ የተመዘገበ ነው። ደስ የሚል ነገር ነው። በጎ ነገር ነው። ብንችል ተጨማሪ ባህሎቻችን ተጨማሪ ሴቶቻችንን በዩኒስኮ ላይ ያስመዘገብን ዓለም አቀፍ ተወዳጅነት ተቀባይነታችን በቱሪዝም መልኩ የጭስ አልባው ኢንዱስትሪ በመንለው ተቀባይነትን አግኝተን ኢትዮጵያ በውጪ ገቢ ደረጃ የምንዛሬ ከፍ የምትልበትን አማራጭ መፈለግ ሲገባል። እንግዲህ እነዚህ ትናንሽ የትም ማያደርሱና ማያሰድጉ ስራዎች ይሰራሉ። ስለዚህ እነዚህ መወገዝ ያለባቸው ሁኔታዎች ናቸው። እንጠቅልለውና
አንድ ነገር
እንጠቅልልኝና እንጨርሰው ወደ እቺ
ነገር ልጨምርና ከዚሁ ከጎንደሩ ሙከራ ጋርና ከሌሎቹ ጋር አያይዘ አሁንም ደግሜ ማለት ፈልገው ይሄ በህዝብ ተሰበሰበት ቦታ ፈንጂ አድርጎ ማፈንዳት ይሄ ሲሳይደር አጥፍቶ ጠፊዎች የሚጠቀሙበት ነው። ይሄ ደግሞ ለብዙ ምንድነው ይሄ የሚባሉት ቴሮሪስት ግሩፕ በር የሚከፍት ነው። እነዚህ ነገሮች ምልክታቸው አለ ማለት የሀገር ደህንነት ከመች ማለት ይሄ ወደ ምን አይነት ልክ ወደ ሶማሌ ላይ የሚከሰተው ሲሪያ ላይ የሚከሰቱ ነገሮች እንደዚህ አይነት ነገሮች ናቸው። ሆስፒታል ማጋየት ህዝብ በሰበቡ ተላ አደጋ ለመጣል መሞከር ይሄ ሁሉ ሀገር ጠል መሆናቸውን ወይም ደግሞ የሀገር ጠሎች እንቅስቃሴ አንዳንድ መርሲነሪዎችም ሊጠቀሙ ይችላሉ። ገዝተው እኮ አሁን ባላቸው ገንዘብ እነማን ናቸው እና መንግስትሱን የሌሎች ጉዳዮች ላይ ደርሳለው እንደሚል እነዚህንም አጣርቶ የሚያዝ የምናምን ድርሻውን እየተወጣ አይደለም በግልጽ። እና አሁን እኔ እንደውም ስጋቴ ከዚህም ጋር አያይዘው ከሚቀጥለው ምርጫም ጋር ነው አያይዘውልን አስፈልግም ከሆነ መንግስት በፈጠረው ክፍተት ኢትዮጵያ ውስጥ እንደዚህ አጥፍቶ ጠፊ እንቅስቃሴ ለሌላ የተረሪስ የፖለቲካ ምዳሩን አሳፋለው በሚል ለሌላ የ ተረሪስ ግሩፖች በር እየከፈተ ምንም በር እየተከፈተላቸው እና ይሄንን ነገር አሁን መዝጋት ማንችል ከሆነ እንደው ከሰላሙ ከምርጫው ከዲሞክራሲው የሚቀድመው ነገር ሰላም ነው። ሰላምን ማስከበር አገርን ማስከበር ያልቻለ መንግስት ሌላውን ነገር ሊያስከብር አይችልም። በተለይ ተቋማት አሉ ለምሳሌ ዩኒቨርሲቲዎች ኦልሞስት ዘግተዋል
አብዛኛው ተዋለው መንግስት 35000 በላይ ተማሪዎች ትምህርት ይለቀው እንደወጡ የሰላምና መረጋጋት ችግር ጋር ተያያዘ 35000 ኢትዮጵያን ተማሪዎች በትምህርት ገበታቸው ላይ በዩኒቨርሲቲ ማለት ነው በከፍተኛ ደረጃ ትምህርት ቤት ውስጥ እንደማይገኙ ወይም ኦፊሻሊ ለቀው ወደ ቤታቸው ወይም መደምኖሪያቸው የሄዱበት ሁኔታ አለ። በተመሳሳይ ደግሞ መታየው ከዚህ ቀደም ባሳለፍነው ትልቅ ኢሹም የነበረው የታገቱት ሴቶች ልጆች ጉዳይም አለ። ኤንዌስ ወደዛ ወደ ሌላ ገብተን ሐሳቦች ሳናሳፋ ሰንደቃ
አላማ የመንግስት የህግንና ስነስርዓትን የማስፈጸም አቅም ወይም ደግሞ የመንግስት አቅም ማነስ እንዴት አቅም የለውም እንዳንል አቅም ያሳይበት ቦታ አለ። ግን እንደዚህ ኢትዮጵያን ክብር የሚያጎርፉ ነገሮች ለአቅም ከሌለው ሌላ ነገር ለአቅም ቢኖረው ምንም አቅሙ ምንም ማረግልን አቅሙን ምን ፈልገው ኢትዮጵያዊነትን እስካልገደለ ወይም ደግሞ ኢትዮጵያዊነትን ይዞ ሌሎች ነገሮችን ቢጨፈልቅ አንዳንዴ እኮ ታማርጣል ኢትዮጵያዊነት ኖሮ ዲሞክራሲ ይጥፋ ቢባል እኔ ምረጥ ብትለኝ ኢትዮጵያዊነትን መርጣለሁ መጀመሪያ ከዛ ያኛው ፕሮሰስ ነው ኢትዮጵያ ከተፋች በኋላ ግን ሌላ ፕሮሰስ የለም መልሰ መታመጣው ነገር የለምና እየሄደ ያለው ወደዛ ስለሆነ እኛ ወደ ኢትዮጵያን ወደ ማዳን ወይ ደግሞ ያንን ኢትዮጵያን ሲጣ የዚህ ሜሬዶ አላማ አንደኛው እኔስ ከሜጋባይን ድረስ ይሄንን ነገር እነሱ ለመጣል የሚሞክሩት ነገር ከፍ ማድረግ ነው የኛ ማላማ መሆን ያለበት በየቀኑ መሞከር ያለብንም ያንን ነገር ነው ዋናው ታርጌት አርገን ይዘን ምን እንቀሳቀሰው የፖለቲካው ምናምን እንዳለ ሆኖ የፖለቲካ እንቅስቃሴውን ለማህበረሰቡ ዜና ማቅረቡን ይሄ እንዳለ ሆኖ ኢትዮጵያ ስኖር ነው ሌላው ነገር ከሰማ ከስያሜው የኢትዮጵያ ድምጽ ሬዲዮ ነው እና እኔ ኢሞሽናል ስለማያረገኝ ነው የምር እኔ ምረጥ ብባል አሁንም ዲሞክራሲ አይኖር ኢትዮጵያ ስኖር ቢባል ለማርጣለሁ ኢትዮጵያ መኖርዋ ለኔ በጣም በብዙ ጥፍ ይሻላል ለመንግስትም እንደዛ ነው ማስበው ግን የመንግስት ለተኝነት እዚህ ከተፈን ነው አድማጮቻችን ውይይታችን በዚህ መልኩ እየሄደ ነው እንግዲህ እየደወላችሁ እናንተም እንድትሳተፉ የጋበዝን አንድ ሙዚቃ እንጋብዛችሁና እንመለሳለን ወደ ሌሎች አርስቶቻችን አብራችሁን ቆዩ ጥያቄያችን ተመልሰናል። አሁን መስመር ላይ እንግዳ አለን። እንግዳችን በደጋሚ እንኳን ወደኛ መስመር መጣ።
እንኳን ደህና ተበቃችሁ።
እሺ። ሄሎ
ሄሎ እንኳን ደህና ተበቃችሁ።
እሺ እሺ ወንድማገኝ፣ ያው ከዚህ በፊት ስለ ባልደራስ ስዊድን ቻርተር እንቅስቃሴ ስናወራ ነበር። አሁን ደግሞ የባልደራስ እንቅስቃሴ ወደ ፓርቲ ደረጃ አድጓል እና እስቲ በዚህ ዙሪያ መጀመሪያ።
ኦኬ ያው እንግዲህ እንደ ተከታተላችሁት የባልደራስ ሰብሳቢ በነበረው የዓለም አቀፍ ቱር ላይ ከህዝቡ ጋር ቀጥታ በተደረገ ስብስብ ባልደራስ ከነበረበት ከሲቪክ ተቋምነት ወደ ፖለቲካ ፓርቲ እንዲሸጋገር በዲያስፖራ የሚኖሩ ኢትዮጵያውያን በጠየቁት መሰረት አሁን ባልደራስ ያው ወደ ፓርቲ ላይ ይገኛል። የባልደራስ ሰብሳቢ ያው እስክንድር ነጋ ወደ ኢትዮጵያ ከተመለሰ በኋላ ወደ ፓርቲ የሚያርፍበትን ፕሮሰስ ጀምራችኋል እንደሰማችሁት። በእርግጥ ስብሰባ ለማድረግ ለአምስተኛ ጊዜ ባገዛዙ ባይችልም እንግዲህ ለስብሰባ በተያዘበት ሆቴል እዛ ሜዳ ላይ ተሰብስቦ ቃለ ጉባኤ ከተሰበሰበ በኋላ እና ፓርቲው ስያሜ ላይ ከተስማሙ በኋላ በሚቀጥለው ቀን ምርጫ ቦርድ ሄደው ለምርጫ ቦርድ የሚያስፈልገውን ነገር ስላሟሉ የቅድመ እውቅና ሰርተፍኬት ለመስጠት ለአንድ ሳምንት ተቀጥረዋል። ከአንድ ሳምንት በኋላ ነው እንግዲህ መልሱን የሚያገኙት። ከዚህ ጋር በተያያዘ መልኩ የአባልነት ፎርም እየተሞላ ነው አሁን አዲስ አበባ ውስጥ። እንግዲህ አሁን አንድ ሳምንት ሆኖታል ባልደራስ የሚገኘው ዋና ጽህፈት ቤት። እንግዲህ በጣም ብዙ የአዲስ አበባ ነዋሪዎች እየተገኙ የአባልነት ፊርማቸውን አኑረዋል። እንግዲህ አሁን የምንጠብቀው የቅድመ እውቅና ሰርተፍኬቱን ከምርጫ ቦርድ ካገኘን በኋላ እንግዲህ ጠቅላላ ደግሞ ቃለ ጉባኤ ይደረግ ቃለ ማለት ጠቅላላ ስብሰባ ይደረግና በስብሰባው ላይ የፓርቲውን ህግና ደንብ የምንወያይበት ይሆናል። ይሄ እንግዲህ ከምርጫ ቦርድ ከሚሰጠው ከቅድመ እውቅና ሰርተፍኬት በኋላ ይሆናል ማለት ነው። አሁን ያለው ፕሮሰስ ይሄን ይመስላል ባጭሩ።
ምን ያህል ሰው 10,000 ሰው ፊርማ ያስፈልግ እንደነበረ ተሰምተናል እና እስቲ አሁን ያለው ምን ያህል ተሳትፎ አለ ወይም ሞልቷል ወይ ይጎላል?
በደንብ አልተሰማኝም። ትንሽ ቆራ
ማለት የ10,000 አባላት ፊርማ እንደሚያስፈልግ ሰምተን ነበርና አሁን ያለበት ደረጃ ምን ይመስላል? ተሟልቷል ወይስ?
ትክክል ነው። በነገራችን ላይ ሀገር አቀፍ ፓርቲ ሲሆን ነው 10,000 የአባላት ፊርማ የሚያስፈልገው። እንደ ባልደራስ ደግሞ በተወሰነ ኤሪያ ላይ የሚንቀሳቀስ ፓርቲ ከሆነ ለምሳሌ በክልል ደረጃ ወይ በከተማ ደረጃ የሚንቀሳቀስ ፓርቲ ከሆነ ምርጫ ቦርድ የሚፈልገው የ4,000 አባላት ፊርማ ነው። ባልደራስ ግን ያው ብዙ ደጋፊዎች ስላሉት የሚያስፈልገው 4,000 የአባላት ፊርማ ነው። ከዛ 10,000 አያስፈልገውም እንደ ህጉ ከሆነ ማለት ነው። አሁን ባለኝ መረጃ እንግዲህ ከሚያስፈልገው በላይ የአባላት ፊርማ ስብሰባ ተካሂዷል። ባልደራስ ግን ይሄን አጋጣሚ የሚጠቀምበት ለምንድን ነው? ዛሬም ክፍት ነው አክቹዋሊ ከአዲስ አበባ ህዝብ ጋር የአባልነት ፊርማ ለመፈረም ሲመጡ ከእነሱ ጋር በመገናኘት ያላቸውን ሀሳብ ለመረዳትም እንደ ትልቅ መድረክ ስለምንጠቀምበት ከህዝቡ ጋር በቀጥታ ተገናኝቶ ለመነጋገር እንደሚያሳስባቸው ባልደራስ የቆመበትን አላማ ደግሞ ለማስረዳት ቀጥታ ከህዝቡ ጋር ፊት ለፊት እንደ አንድ መድረክ ስለምንጠቀምበት ነው እንጂ ለአባልነት ምዝገባ የሚያስፈልገውን ቁጥር አልፏል። ከ3 ቀን በኋላ ነው ያለፈው።
እሺ አንድ ከዚህ ጋር አያይዘን እሺ ይስማል
ማለት እሺ
አንድ አያይዘን መጠይቅ ከዚህ ፎርማሊቲ በማስቀጠል ወደ ጠቅላላ ጉባኤ ስብሰባ እንደሚካሄድ ቀደም ተክሰልኛል
ነውናት ነው
አሁን ባለው የባልደራስ እንግዲህ በጋዜጣዊ መግለጫ መስጠት ባልቻለበት ሁኔታ እንዴት ነው ተከላላ ጉባኤ ሰብስቦ የሚያናግርበትን ሁኔታ መፍጠር ይቻላል ወይ ብለታ ሰስባለ ወይ
ምናልባትም በተያዘ ወንድማገኝ አያዘ መትመልስልን እንግዲህ እስካሁን ባልደራሱ በሚያረጋቸው እንቅስቃሴዎች ግልጽ የሆነ ክልከላ እየተደረገበት ነው ያለውና በቀጣይነት እንግዲህ የፖለቲካ ፕሮግራሙንም ይዞ የሚያስፈጽማቸውን ጉዳይ ወደ ማህበረሰቡ ለመድረስ የሚሄድበት አካሄድና ሁኔታ እንዴት ነው የሚሆነው በምን አይነት ቅርጽና ሁኔታ ነው የሚቀጥለው የሚለውን እስቲ እንደው ሐሳቡ ካለ ለማድማጮቻችን ብታጋራል
ኦኬ መልካም እንግዲህ እናንተ እንደገለጻችሁት ክልከላው ለመጀመሪያ ጊዜ አይደለም እንዳያችሁት ይሄ ለአምስተኛ ጊዜ ነው እንግዲህ ባልደራስ ተሰብስቦ ስብሰባ ማድረግ አይችልም ሆቴል ተከራይቶ አይደለም በቅርብ ጊዜም እንግዲህ እንዳስተዋለው ባልደራስ ቢሮ ስራሱ ስብሰባ ማድረግ የማይቻልበት ነውና ይሄ በአጠቃላይ የሚያሳየን ባልደራስ ይዞት የተነሳው አጀንዳ በትክክል በተለይ አዲስ አበባ ኖሪን ህዝብ የሚያስጨንቀውን ጉዳይ የአዲስ አበባን ህዝብ ሮሮ ወይም ጥያቄ ይዞ መነሳቱ በአገዛዙና አገዛዙ ውስጥ ባሉ ሰዎች በግልጽ እንዳልተወደደ ነው የሚያሳየው በአንድ በኩል ያው ክልከላው ባልደራስ በህዝብ ዘንድ ያለውን ተቀባይነት እየጨመረው ነው ይሄ ነው እንግዲህ ከአዲስ አበባ ከተታ በመናረገው ግንኙነት ላይ ያለው ነገር ይሄ ምክንያቱም አገዛዙ ለምንድነው የባልደራስን እንቅስቃሴ የሚፈራው ብለን ስንጠይቅ እምናገኘው መልስ ይሄ ነው ይዘት ባልደራሱ ይዞት የተነሳው አጀንዳዎች እነዚህ አጀንዳዎች ደግሞ በግልጽ የተቀመጡ ናቸው በተለይ በአዲስ አበባ ጉዳይ ላይ በህገ መንግስት ለውጥ ጉዳይ ላይ ሁለቱ አጀንዳዎች ላይ ግልጽ ነጥቦችን ይዞ መንቀሳቀሱ በአገዛዙ ዘንድ ትልቅ ፍርሃት እንደፈጠረ እንግዲህ አምስት ጊዜ ያህል መሰብሰብ ሲከለክል በግልጽ የሚታይ ነገር ነው ይሄ ደግሞ ምናልባት ለውጥ አለ ብለንም አሁን ላይ ግን ሰዎች በነጻነት የመሰብሰብ በነጻነት ተሰብስቦ ደግሞ ሐሳባቸውን የመግለጽ መብት አሁንም ሀገራችን ውስጥ እንዳልተከበረ የምናይበት ጉዳይ ነው ቀደም ለመጥቀስ እንደሞከርኩት ግን አገዛዙ አሁን በተደጋጋሚ ባልደራስ ላይ የሚያደርገው ጫና እና እንግልት በህዝብ ዘንድ ያለውን ተቀባይነት ይበልጥ እየጨመረው እንደመጣ ነው እንግዲህ በቀጥታ ሰዎችም ለምዝገባ ሲመጡ እንዲያው ህዝቡ ላይ ያለውን ቁጭት በመጨመር ባልደራስን ለመደገፍ ያላቸውን ፍላጎት በከፍተኛ ሁኔታ ነው የጨመረው እንግዲህ ስብሰባ ማድረግ ይቻላል ወይ በዛው ጠቅላላ ጉባኤውን እንዴት ነው ማድረግ ይቻለው በተደጋጋሚ ባልደራስ እንዲሰበሰብ የተከለከለ ያያየን አሁን እንዴት ነው ቃለ ጉባኤ ማድረግ ይቻለው ቢለው ትልቅ ጥያቄ ነው ጥሩ ጥያቄ ነው እስካሁን ባለው ሁኔታ እንግዲህ ባልደራስ ቢሮ ውስጥም መሰብሰብ አይችልም በተለይ ደግሞ ጠቅላላ ቃለ ጉባኤ ለማድረግ ሁሉም አባሎችም ይገኙበት ስብሰባ ለማድረግ በቢሮ አይሆንም እንዳያችሁስ ደግሞ የግል ሆቴሎች ራሱ ልክ አሁን የመጨረሻ ጊዜ የተከለከለበት ላይ 90,000 ብር ተከፍሎ ነው ከዛ በኋላ እንግዲህ ያገዛዙ የደህንነት ሰዎች መጥተው ባለቤቶቹን አስፈራርተው የተከለከለው በዚህ ሁኔታ ታዲያ ቀጣይነት በቀጣይ የሚደረገው ጠቅላላ ጉባኤ እንዴት ነው የሚለው አሁን ባልደራስ የሚገኘው የአዲስ አበባ ዋና ጽህፈት ቤት ውስጥ ያሉ አመራሮች እየተነጋገሩበት ነው ያለውና መፍትሄዎች አሉ በዚህ የግል ሆቴል ያልሆኑ ግን ለነጠቀባቸው ምን ይችላል አዳራሾች አሉ እነሱና ማራቶችና ሌሎችም አሁን ደግሞ እንግዲህ የግድ ስለሆነ አንዳንድ ጊዜ በሚዲያ መግለጹም በጣም አስቸጋሪ ነው። ምክንያቱም በሚዲያ ከተገለጸ ደግሞ ክልከላው ይቀጥላል በሚል በአመራሩ አዲስ አበባ ቢንገኘው አመራር የታሰቡ ቦታዎች አሉ። ይሄ እንግዲህ ስብሰባው ሲደርስ በከተታ አላባሎች በመንገርና ከሚዲያው ውጭ በማድረግ የታሰበ ነገር አለ። ይሄን እንግዲህ ሲደርስ ምን ያው ነገር ይሆናል።
በማስከተል መጨመር ወይም ማስተላለፍም ፈልገው መልእክት ካለ ድልልስጥና እንሰናበታለን።
እንግዲህ ያው ትልቁ ነገር ምንድነው ሰው እንዲገነዘብልን ፈልገው በዚህ ባገዛዙ የሚደረገውን አፈና በተለይ ሐሳብን በነጻነት የመግለጽ የመሰብሰብ መብት መከልከሉ በራሱ ምናልባት ባለራስ የቆመበትን አላማና ይዟቸው የሚነሳውንም እንትኖች አጀንዳዎች የማይደግፍም ሰው ቢሆን በመርህ ደረጃ የመሰብሰብ ነጻነትና ራስን የመግለጽ ነጻነት የፋንዳሜንታል የሆነ የዲሞክራሲ ወይም የሰብአዊ መብት ነውና ይሄ መጣሱ ዛሬ ባለራስ ላይ ቢጀመርም በሚቀጥለው ሌሎቹ ላይ እንደሚቀጥል ግልጽ ነውና ሁሉም ሰው ማንም አገር ወዳድ ኢትዮጵያዊ ይሄንን ከባለራስ ጎን በመቆም ሊቃወም ይገባል። በተረፈ በዚህ በስዊድን የሚኖሩ ኢትዮጵያውያን በተለይ ባልደራስ የሚደግፉ ለቤተሰቦቻቸው መልእክት እንዲያስተላልፉልን። እንግዲህ ባልደራስ መጽገባ ዛሬም እንደቀጠለ ነው። እዛ ያሉ ደግሞ ቤተሰቦቻቸው ባልደራስ በማንኛውም ሰዓት ሄደው መመዝገብ ስለ ፓርቲው ማወቅ ከፓርቲው አመራሮች ጋር መነጋገር እንደሚችሉ መልእክት እንዲያስተላልፉልን ነው። ይሄን ያለኝ በጣም አመሰግናለሁ።
እናመሰግናለን ወንደሰን። መልካም ቀን መልካም በዓል።
አሜን አሜን። መልካም በዓል ለእናንተ እድሉን ስለሰጣችሁን በጣም ነው እናመሰግነው።
እሺ
እንደምናረፈዳችሁ አድማጮች ተራፋዱ 11 ሰዓት ሆኗል። ኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ለመላው ሕዝበ ክርስቲያን እንኳን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። በጎንደር በሚከበረው የጥምቀት በዓል ላይ ከፍተኛ ፍንዳታ ለመፈጸም በዝግጅት ላይ የነበሩ የጥፋት ቡድኖች በቁጥጥር ስር መዋላቸው ተናግረዋል። በጎንደር ዘንድሮ በሚከበረው የጥምቀት በዓል ላይ በተኩስ የተቀናጀ ከፍተኛ ፍንዳታ ለመፈጸም በዝግጅት ላይ ነበሩ ሁለት የጥፋት ቡድን አባላት በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ለኤቢሲ በላከው መግለጫ እንዳስታወቀው በአማራ ክልል በጎንደር ከተማ ዘንድሮ በሚከበረው የጥምቀት በዓል ላይ በተኩስ የተቀናጀ ከፍተኛ ፍንዳታ ለመፈጸም የሽብር ተልዕኮ ተቀብለው በዝግጅት ላይ ነበሩ ሁለት የጥፋት ቡድን አባላት ከአራት F1 ቦምብና ከ200 ጥይቶች ጋር በብሔራዊ መረጃና ደህንነት አገልግሎት ክትትል እንዲሁም በሀገር መከላከያ ሰራዊት በአማራ ክልል ጸጥታ ኃይሎችና በአካባቢው ህብረተሰብ በቁጥጥር ስር መዋላቸው ተዘግቧል። በሌላ ዜና የኤርትራ ልዑክ የጥምቀት በዓልን ለመታደም ጎንደር መግባቱ ታውቋል። በኢትዮጵያ ኤርትራ አምባሳደር የተመራው ልዑክ ጎንደር አጼ ቴዎድሮስ አውሮፕላን ማረፊያ ሲደርስ በከተማው ተቀዳሚ ምክትል ከንቲባ ማስተዋል ስዩምና ሌሎች የሥራ ኃላፊዎች አቀባበል ተደርጎለታል። ከኤርትራ ተጨማሪ ልዑካን ወደ ጎንደር እንደሚገቡም እየተጠበቀ ነው። የውጭ አገራትና የሀገር ውስጥ እንግዶችም ወደ ከተማው እየገቡ ነው። እንግዶችን ለመቀበል ደግሞ የጎንደር ዩኒቨርሲቲና ፋሲል ከነማን ጨምሮ የከተማው ባለሀብቶችና ተቋማት ለመጓጓዣ አገልግሎት መኪኖችን በማቅረብ ላይ ናቸው። በዘንድሮ የጥምቀት በዓል በጎንደር እስከ 2 ሚሊዮን የሚደርሱ ከሀገር ውስጥና ከውጭ የሚመጡ እንግዶች ይሳተፋሉ ተብሎ ይጠበቃል። ለከፍተኛ ወታደራዊ መኮንኖች የማዕረግ ሹመትን የመስጠትና ማዕረግ የማልበስ ስነ ስርዓት ማከናወኑ ተዘገበ። በፌዴራል ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ አቅራቢነት በፌዴራል ፕሬዝዳንት ሳህለወርቅ ዘውዴ ነው ሹመቱ የተሰጠው። የማዕረግ ሹመቱ አሰጣጥ ላይ ንግግር ያደረጉት የጦር ኃይሎች አዛዥ ዶክተር አብይ አህመድ በሀገሪቱ በሀገሩ የሚኮራ ሀገሩን የሚያኮራ ለዘመናት ጀግንነቱን ያስመሰከረ ድል ማድረግ ዜማው ማሸነፍ ቋንቋ የሆነ የራሱን የማይሰጥ የሰውን የማይወስድ የአፍሪካ ኩራት የኢትዮጵያ መከታ እንዲሁም ሰላም ከፍ ለማድረግ ራሱን ዝቅ የሚያደርግ ብለውታል። ለፌድሪ መከላከያ ሰራዊትን በሰሞኑ ወታደራዊ ሹመት አሰጣጥ የሴቶችን እኩልነት ለማሳደግ ለሴት ወታደራዊ አመራሮች ሹመት እንደተሰጣቸውም ተናግረዋል። ወታደራዊ ሹመቱም ተዋጽኦን የጠበቀ መሆኑን ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው መከላከያ ሰራዊት የሚቆመው ለሕገ መንግስቱ መርሆች መከበር ብቻ መሆኑን በማንሳት ሁሉንም በእኩል ነጻ ሆኖ ያገለግላል ብለዋል። ሰሞኑን ሹመት የተሰጣቸው ወታደራዊ መኮንኖች በነበራቸው ኃላፊነት ማስመዘገቡት አፈጻጸምና በቀጣይ የላቀ ውጤት ያስመዘግባሉ በሚል እምነት መሆኑን ነው የተናገረው። በዚህም በአጠቃላይ ለ65 ጀነራል መኮንኖች የማዕረግ ሹመቱ የተሰጠ ሲሆን 6ቱ የሌተናል ጀነራል፣ 19 ሜጀር ጀነራልና 40ዎቹ ደግሞ የብርጋዴር ጀነራል ማዕረግ የተሰጣቸው ናቸው። የመከላከያ ሚኒስትሩ አቶ ለማ መገርሳ እንደገለጹት በመከላከያ ሰራዊት ውስጥ የተከናወነ ያለው ሪፎርም ሰፊና ጥልቅ ለውጥም እያመጣ ይገኛል ብለዋል። ይሁንና የተሿሚ ጀነራሎች ስም ለጊዜው ግልጽ አለመደረጉ ታውቋል። 35000 ተማሪዎች ዩኒቨርሲቲዎችን ጥለው መውጣታቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አረጋገጠ። በዩኒቨርሲቲዎች በተፈጠረ የሰላም እጦት 35000 ተማሪዎች ትምህርት ጥለው መውጣታቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አረጋግጧል። የሳይንስና ከፍተኛ ትምህርት ሚኒስቴር ዩኒቨርሲቲዎች ሰላም ባጡባቸው ጉዳዮች ላይ ከተለያዩ አካላት ጋር ግምገማና ምክክር እያደረገ መሆኑን አስታውቋል። የህዝብ ተወካዮች ምክር ቤት የገዢው ፓርቲ አባላት ከዩኒቨርሲቲዎች እንዲሁም ከሳይንስና ከፍተኛ ትምህርት ሚኒስቴር የተውጣጡ አካላት ጋር የጸጥታ ችግር በተፈጠረባቸው ሁለት ዩኒቨርሲቲዎች ጋር ባደረጉት የመስክ ምልከታ ላይ የተዘጋጀ ሪፖርት በመድረክ ላይ ተቀርቧል። በቀረበው ሪፖርትም ዩኒቨርሲቲዎች የሰላም መታወክ የፖለቲካ አመራሮች ትልቅ ሚና እየተጫወተ እንዳለ መሆኑም ተዘግቧል። በሚዲያዎች የተጋነኑና የተዛቡ መረጃዎች መሰራጨት የዩኒቨርሲቲ አመራሮች ችግሮችን ውጫዊ ለማድረግ ወይም ቸለልተኝነት ሌላውም ለዩኒቨርሲቲዎች የሰላም እጦት የተነሳ ተግዳሮት ነው ተብሏል። በዩኒቨርሲቲዎች ያለው በቤተ ዘመድ የተሳሳበ የሰራተኛ አደረጃጀትም እንዲሁ እንደ አንድ ችግር መጠቀሱ ተዘግቧል። የአዲስ አበባ ፖሊስ ማን ያስተዳድረው በሚል ከፍተኛ ውዝግብ እንዳለ ተዘግቧል። የአዲስ አበባ ፖሊስ ተጠርነት ወደ ከተማ አስተዳደሩ ቢመጣ ችግሩን ለመፍታት ይቻላል ብለው እንደሚያምኑ የከተማው ምክትል ከንቲባ ተናግረዋል። በአዲስ አበባ እየተስፋፋ የመጣውን የሰርቆት ወንጀል ጋር በተያያዘ ሴሚናር ነው እየተገለጸው። ይህም በተመለከተ ለፌደራል ፖሊስ ጥያቄ አቅርበው እንደነበርም አስረድተዋል። የአዲስ አበባ ፖሊስ በከተማ አስተዳደሩ ስር እንዲሆን ጥያቄ አቅርበን ነበር። ወደ አዲስ አበባ አስተዳደር ባይመጣ እንኳን ውክልና ስጡንና በባለቤትነት የከተማ ጸጥታ እናስከብር ብለን ጠይቀናል። ነገር ግን አልሰጡንም ሲሉ ቅሬታቸውን አቅርበዋል። ይህም ቢሆን የሚስተዋለውን ችግር ለመቅረፍ አስተዳደሩ የራሱን ሚና ከመወጣት እንዳልተቆጠበ ተገልጿል። ይህንንም ሲያስረዱ አስተዳደሩ በራሱ መንገዶች ወጣቶችና ነዋሪዎችን በኢመደበኛ ደረጃጀት ማነስተኛ ቡድኖች በማደራጀትና አካባቢያቸው እንዲጠብቁ እያደረገ ነው ብለዋል። የአዲስ አበባ ፖሊስ በከተማ አስተዳደሩ ስር ባለመሆኑ የከተማ ደህንነት ከመስከበር አንጻር ክፍተት እየተፈጠረ ስለሆነ ፓርላማው ያለውን የህግ ክፍተት በማስተካከል እንዲያግዛቸውም ጥሪ ያቀርባል። የከተማ አስተዳደሩ ከላይ ተገለጹት ቅሬታዎችን በአንድ በኩል ሲያሰማ፣ የፌደራል ፖሊስም የአዲስ አበባ ፖሊስም በመምራትና የከተማውን ጸጥታ ከማስከበር አኳያ ችግር እየገጠመ መሆኑን ከሁለት ሳምንት በፊት ለውጭ ግንኙነትና ለሰላም ጉዳዮች ቋሚ ኮሚቴ ያመልክቶ ነበር። የፌደራል ፖሊስ ያለውን ቅሬታ ያስታወቀው ቋሚ ኮሚቴው ታህሳስ 27 ቀን 2012 ዓ.ም የፌደራል ፖሊስ ኮሚሽን የስራ እንቅስቃሴ በኮሚሽኑ ዋና መስሪያ ቤት በአካል ተገኝቶ በገመገመበት ወቅት ነው ተብሏል። ከአዲስ አበባ ፖሊስ ጋር ያለን ትስስር የላላ ነው ሲሉ የፌደራል ፖሊስ ኮሚሽን ጄኔራል አቶ እንደሻው ጣሰው በወቅቱ ለቋሚ ኮሚቴው ገልጸው እንደነበር አይዘነጋም። በትግራይ ከመቀሌ ከተማ ወደ ሳምራ የሚወስደው መንገድ ወረዳችን ይመለስልን በሚሉ የህንጣሎ ነዋሪዎች ደንጎላት በሚባል አካባቢ መንገዱ ከተዘጋ አራተኛ ቀኑን መያዙ ተዘግቧል። ህንጣሎ ወጀራት ተብሎ ይጠራ የነበረው ወረዳ ለሁለት ተከፍሎ ወጀራት ራሱን የቻለ ወረዳ ሲሆን 15 ጣቢያዎች ያሉት ህንጣሎ ደግሞ ህዋነ ከመትባል ሌላ ወረዳ ጋር እንዲካተት ተደርጓል። ህዋነ ከመትባል ወረዳ ጋር እንዲቀላቀሉ የተደረጉት የህንጣሎ ነዋሪዎች ራሳችንን የቻለ ህንጣሎ የተባለ ወረዳ ሊኖርን ይገባል እንጂ ህዋነ ወረዳ ጋር መቀላቀል የለንብንም በሚል ነው ቅሬታ ያነሱት። ከነዋሪዎቹ እንደተሰማ አሁን በተጀመረ አዲስ ያስተዳደር መዋቅር ወጀራት ከአንድ እስከ 9 ጣቢያዎች ያሉት ሲሆን ህንጣሎ ግን ህዋነ ወደሚባል ወረዳ እንዲቀላቀል ተደርጓል። ታዲያ ነዋሪዎቹ የራሳችን ወረዳ ይኑረን በቅርብ አገልግሎት እንድናገኝ ይሁን በማለት ነው ተቃውሞ እያሰሙ ያሉት። ምላሽ ካልተሰጠን ተቃውሞአችን ይቀጥላል፣ ወደ ቤታችን አንመለስም ብለዋል ነዋሪዎቹ። ከቢቢሲ ያነጋገራቸው ክልሉ ምክትል ርዕሰ መስተዳድር ደብረጽዮን ባወጣው አሰራር ነዋሪዎች ከ 10 ኪሎ ሜትር በላይ ርቀው መገልገል የለባቸውም ሲሉ ነበር። እኛ ግን አሁን ተባረን አገልግሎት ለማግኘት የምንጓዘው ትንሽ ርቀት 30 ኪሎ ሜትር ነው ይላሉ። መንገድ መዝጋት መፍትሄ ነው ወይ በማለት ተጠይቁት ነዋሪዎቹ መንገድ መዝጋት ፍትሃዊ ባይሆንም ፍትህ ስላጣን ነው መንገድ ይዘጋ ነው ብለዋል። ከኛ መካከለ መቀሌ መሄድ ያለባቸው አራሳለች መምተኛለ፣ ነገር ግን መሰረታዊ ህይወታችን አደጋ ላይ ስለወደቀ ነው ይሄንን ጊዜያዊ ችግራችንን ብንቋቋም ይሻላል ያለው ወረዳችንን አሳልፎ ለሌላ መስጠት ተገቢ አይደለም ብለዋል። የአካባቢው ነዋሪዎች ኮሚቴ ወኪልም አቶ ደሱ ጸጋይ ይህንን ጥያቄ ማቅረብ ከጀመሩ 6 ወራት መቆጠራቸውን ይናገራሉ። እርሳቸው እንደሚሉት ቅሬታቸውን ለማቅረብ ያልሄዱበት ያልደረሱበት ቦታ የለም። በወረዳና በዞን የሚገኙ የፍትህም ሆነ የጸጥታ አካላት አዳርሰዋል፣ ነገር ግን ምንም ምላሽ አለማግኘታቸውን አስታውቀዋል። የሳምንቱ አባይ ዜናዎች እስካሁኑ ነበር። ከቀሪ ፕሮግራሞች ጋር መልካም ቆይታ።
በማስከተል የስፖርት ዘገባዎች አጥራ ስፖርት ዘገባዎች እናቀርባለን። ከሶስት ወራቶች በኋላ በለንደን በሚካሄደው የለንደን ማራቶን ውድድር ቀነኒሳ በቀለ እንደሚሮጥ በማሳወቁ ውድድሩ በዓለም ሩጫ አፍቃሪዎች ዘንድ በጉጉት እንዲጠበቅ አድርጎታል። በዚህ መሰረት በዘንድሮ የለንደን ማራቶን ውድድር የዓለም ክብረ ወሰን ባለቤት የሆነው ኬንያዊ አትሌት ኤሉድ ኪፕቾንጌ እና የዓለም ማራቶን ሁለተኛ ሰዓት ያስመዘገበው ቀነኒሳ በቀለ በለንደን ማራቶን ይፋለማሉ። የኢትዮጵያ ፕሪሚየር ሊግ የእግር ኳስ ውድድር 9ኛ ሳምንት ውድድሮች ትላንት ተከናውኗል። በዚህ መሰረት ኢትዮጵያ ቡና ሲዳማ ቡናን፣ መቀሌ 70 እንደርታ ሰበታ ከነማን፣ ጅማ አባ ጅፋር ወላይታ ዲቻን፣ ድሬዳዋ ከነማ አዳማ ከነማን 2-1 በሆነ ተመሳሳይ ውጤት ሲያሸንፉ፣ ባህር ዳር ከነማ ወልዋሎን 3-2 አሸንፏል። ወደ ውጪ ዘገባዎቻችን ስንሄድ በእንግሊዝ ፕሪሚየር ሊግ በመድነት ላይ የሚገኘው ሊቨርፑል ዛሬ ከሰዓት በኋላ ተቀናቃኙን ማንቸስተር ዩናይትድን በሜዳው ላይ ይገጥማል። ትላንት በተካሄዱ ድድሮች ታላላቅ ቡድኖች ቶተናም፣ አርሰናል፣ ማንቸስተር ሲቲ ከተጋጣጣሚያቸው ጋር አቻ በመለያየት ወሳኝ ነጥቦች ጥሏል። ሻምፒዮናው ሊቨርፑል ሁለት ተስተካካይ ጨዋታዎች ቀርቶት በ13 ነጥብ ልዩነት እየመራ ይገኛል። አድማጮቻችን፣ የዛሬ ስፖርትና የዜና ጥንቅሮቻችን እነዚህ ይመስሉ ነበር። ወደ ቀጣይ ፕሮግራሞቻችን አብራችሁን ዝለቁ።
Come here. ሄሎ
ሄሎ
አቤት ተነስተልን
ተነስተልን
ከኢትዮጵያ ድምጽ ሬዲዮ ነው ስዊድን ስቶክሆልም ከሚገኘው
እሺ
አቶ በለጠ እንኳን ወደ ሬዲዮችን በሰላም መጡ አንዳንድ ጥያቄዎችን ልንጠይቆት ነበር
መልካም
እስቲ መጀመሪያ ራስዎትን ሳፋ አድርገው ማስተዋወቅ ይጀምሩልን
እሺ በለጠ ሞላ የአማራ ብሔራዊ ንቅናቄ ምክትል ሊቀመንበር
ኦኬ እሺ አሁን መረጃዎች እንደምናይ እንዳገኘ ነው የአውሮፓ ጉዞ ላይ ናችሁ እስቲ ጉዟችሁ ምን ይመስላል በአጠቃላይ መቼ ተጀመረው ምን አይነት ቅርጽ አለው
እንግዲህ ጉዟችን በአራት ሀገሮች ነው ዝግጅት የተደረገው መጀመሪያው ጉዟችን በስዊዘርላንድ ነው ትላንት በስዊዝ የሉዛን ከተማ የአማራ ማህበር ተጠራው ጉባኤ ውይይት አድርገናል ጥሩ ውይይት ነበር እንግዲህ ኢሾቹ በኢትዮጵያ ወቅታዊ ፖለቲካ ላይ እንደዚሁም በአማራ ህዝብ ትግል የአብን እንቅስቃሴ በእነዚህ ጉዳዮች ላይ ሰፋ ያለ ውይይት አድርገናል በጣም ጥሩ ነበር ከዚህ ቀጥሎ ወደ ስዊድን በመምጣት እዛ ያለው ደጋፊያችን ጋር ከዚህ ንግግር እናደርጋለን
ቀኑን ቢገልጹልን የስዊድን
ከታይ ሳምንት ኬን ላይ በፌብሩዋሪ 1 ስዊድን ስቶክሆልም ላይ ውይይት ይኖረናል ከደጋፊዎች ጋር ከዛ ቀጥሎ ባለው ዊኬንድ በጀርመን ፍራንክፈርት እና ከዛ ቀጥሎ በፓሪስ እንደዚሁ አራት ፕሮግራሞች ተይዘዋል ይህን ያለው ትናንት ያደረግነው ጥሩ ውይይት ነበር የሚያበረታታ ነው ያሉትን አጠቃላይ ወቅታዊ ፖለቲካዊ ችግሮችን ጥራይተናል መፍትሄዎቻቸው ምን መሆን አለባቸው አማራው እንዴት መድራጀት እና መታገል አለበት አብን እንዴት መደገፍ አለበት በሚሉ ጥቅል ጉዳዮች ጋር ጥሩ ውይይት አድርገናል እና በሌሎች አካባቢም መተን የምናደርጋቸው ውይይቶች እንደዚሁ ፍሬያማ ይሆናሉ የሚል ተስፋ አለን
ባለሳሳት ይሄ ሁለተኛ ጉዟችሁ ነው መሰለኝ ወደ አውሮፓ የተደረገ ጉዟችሁ ይመስለኛል እና የኛው ጉዞ ከመጫው ከስከሳ ጋር የሚገናኝ ነገር አለው
ይገናኛል አዎ ላስት ኢየር በሎብሎቺ ከአመት በፊት መተን ነበር ኖቬምበር ላይ ላስት ኖቬምበር ያ ሁሉ ሳይሆን የሎብሎቺ 17 ኖቬምበር አንድ ጉዞ ነበር እሱ ያብንን ፕሮግራም ማስተዋወቅ እንግዲህ ያብን ከተመሰረተ በወራት ውስጥ ስለነበር የመጣ ነው አጠቃላይ ያብንን ፕሮግራም ማስተዋወቅ የትግላጣቸው ምን ይመስላል የሚሉት ጉዳዮች ላይ ነበር ፎከስ ያደረገው ይሄኛው ደግሞ እንደምታወቀው በቀጣይ ጥቂት ወራቶች ውስጥ ብሔራዊ ምርጫ ይደረጋል እና እሱንም ታሳቢ በማድረግ የዛም የቅስቀሳው ማዕከል እንዲሆን ፈልገን ነው እና ስለ ምርጫ ጉዳይም አንዳንድ ውይይቶችን አድርገናል ቤት ዲያስፖራ በምን አግባብ ሊደግም ይችላል በሚል ላይ እንደዚሁ ውይይት አድርገናል
ኦኬ እስቲ ከዚህ ጋር ያያይዘው ምናልባት ያው ምርጫው የደረሰም ነው ቢሆንም የአብን አማራጮች በእስር ቤት ይገኛሉ በኢትዮጵያ ውስጥ እስቲ ስላሉበት የእስር ሁኔታና ከምርጫው ጋር እናንተ በምርጫ ዝግጅት ላይ እንዳላችሁ ጎን ለጎን እነዚህን እስረኞች ያሉበት ሁኔታና ለማስፈታት ያደረጋችሁ ያላችሁ ጥረት ካለ
ነው አማራሮች እንደዚህ ማባሎች ታሰሩና በርግጥ በጣም ብዙ ነበሩ መጀመሪያ ላይ ታሰሩት እነሱን ጥረት በማድረግ ብዙዎቹን ለማስመጣት ችለናል ሆኖም ግን ዛሬም ድረስ የህዝብ ግንኙነት ኃላፊው አቶ ክርስቲያን የጽህፈት ቤት ኃላፊ አቶ በለጠና ሌሎች የምክር ቤት አባላትና እንዲሁ ፓርቲ አባሎች ታስረው ግን እስከ ዛሬ ድረስ አልተፈቱም ፍርድ ቤት ላይ ይመላለሳሉ ክስም የተመሰረተባቸው እንደሆነ ይታወቃል ይሄ ሆኖ እንግዲህ ሁላችንም እንደምናውቀው ባለፈው ሰኔ 15 ላይ በተፈጠረው የአማራ ፖለቲካ ችግር ላይ እንግዲህ ባህር ዳር በተፈጠረው ትዕይንት ነው ከዛ ጋር በተያያዘ ነው የታሰሩት ከጉዳዩ ጋር የተያያዘ ወንጀል እንደሌለባቸው ያው ፍርድ ቤቱም ወንጀል ቀጥታ ወንጀል የሚባል ነገር እንዳላገኘ እሱማ ግልጽ አድርጓል ዞሮ ዞሮ እኛ ጥረት እያደረግን ነው ከሚመለከታቸው የመንግስት አካላት ጋር ግሪነት በመፍጠር ጉዳይን በማስረዳት እንዲፈቱ ማድረግ ጥረት ያደረግን ቆይተናል። አንዳንድ የተስፋ የሚሰጡ ነገሮችም ለማይችለን ነበር፣ ግን ግልጽ ባልሆነ ምክንያት እንደገና በተፋጠነ ሁኔታ ወደ ክስ ምስረታ ገብተዋል። ዞሮ ዞሮ ዛሬም ቢሆን ዝም አላልንም። ከመንግስት አካላቶች ጋር አንዳንድ አካላቶች ጋር ግንኙነት በማድረግ በመናገር ፍቱ ጥረት እያደረግን ነው። የጊዜ ጉዳይ ነው፣ ይፈታሉ ብለን ተስፋ እናደርጋለን። ይሄ ነው እንግዲህ አሁን በጥር 18 ላይ ቀጠሮ አላቸው። እንግዲህ እስከዛ ድረስ የሚለውጥ ነገር ካለ እናያለን።
እሺ፣ እስቲ ስዊድን ጉዞትን አጠር አድርገውና ምን አይነት ቅርጽ እንደሚኖረው እንዲሁም ምን እንደምትጠብቁ እዚህ ካለው ተሳታፊዎቻችሁ ወይም ደግሞ ደጋፊዎቻችሁ። የስዊድን ጉዞትን በተመለከተ አሁን ስዊዘርላንድ እንዳለ ነግረውኛል። ቀጣይ የሚመጡት ወደዚህ ወደ ስዊድን ነውና በስዊድኑ ስብሰባችሁ ወይም ቆይታችሁ ምን ትጠብቃላችሁ ወይ ምን አይነት ስታሴት አደርጋላችሁ የሚል ጥያቄ ነው።
ጥሩ። እንግዲህ የሀገራችን ፖለቲካ ሁላችንም እናውቀው ነው፣ አደገኛ የሆነ ሁኔታ ውስጥ ሀገራችን እየገባች ነው። አማራ ህዝባችንም እንደዚሁ ከፍ ያለ የፖለቲካ ትግል ማካሄድ እንዳለበት ይታወቃል። ይህን ዲያስፖራውም ያውቀዋል በደንብ። እና አሁን እኛ የምንጠብቀው ስዊድን እንግዲህ በዚያ ያሉ የአማራ ተወላጆች ያሉበት ነው ብለን እንገምታለን። ያብንን ትግል በከፍተኛ ሁኔታ መደገፍ ማገዝ ይጠበቅባቸዋል። በከፍተኛ ተነሳሽነት ትግሉን ማገዝ መቻል አለባቸው እና ስንመጣ የተሳካ ፕሮግራም እንደሚኖረን እናምናለን። ከፍ ያለ ቁጥር ያለው የአማራ ተወላጅ አካባቢ ያለው እንደሚገኝ መገኘት ብቻ ሳይሆን የውይይቱ አካል ሆኖ ተወያይቶ ሀሳቦችንም ሰጥቶ መስተካከል ያለባቸው ነገሮች ካሉ በእኛ በኩል እሱንም ትችትም ድጋፍም ተቀብለን ግልጽ ውይይት አድርገን የሀሳቡን የፋይናንስን ድጋፍ በዘላቂነት ያን ኮንትሪቢዩት እንዲያደርግ ጥሪ እናደርጋለን። የትግሉ አካል ነው። ትግሉ የሁላችንም ነው። ችግሩ ሁላችንም ላይ የወደቀ ነው። በሀገር ላይ የመጣ አደጋ ነው። ያን ለመቀልበስ፣ ህዝባችንን ለመከላከል፣ አደጋ ለመጠበቅ ሁላችንም የራሳችን ድርሻ መጫወት መቻል አለብን። እንግዲህ ዲያስፖራው በየትም ያለው ዲያስፖራ የዚሁ አካል ሆኖ እስከዛሬም ደስ እየታገለ እያገዘን ነው። ይበልጥ ደግሞ ለወደፊት ይህን ድጋፉን አጠናክሮ እንዲቀጥል ጥሪ እናደርጋለን እና በስዊድን እንግዲህ ጠንከር ያለ እንቅስቃሴ ለወደፊት እንደሚኖረን ተስፋ እናደርጋለን። ያንን ለማድረግ እንግዲህ የምንመጣበት ጉዞ የዛው ርሾ ይሆናል ብለን እናስባለን እና ጠንካራ የሆነ ሁኔታ እንደሚፈጠር ተስፋ አደርጋለሁ።
ኦኬ፣ መልካም። አቶ በለጠ በመጨረሻ አንድ ጥያቄ ማቅረብ ፈልጋለሁ። ይሄም የታገቱ ተማሪዎች የአማራ ክልል ተማሪዎች እንዳሉ በተለያየ ሚዲያ ሰምተናል፣ በመንግስት ሚዲያም ጨምሮ እንደዚህ ሰምተናል። የተጣራው ትክክለኛ መረጃ በእናንተ በኩል መግለጫ የሚያወጣችሁ ይመስለኛል። ስለ ልጆቹ ሁኔታ አሁን ላይ የምታውቁት ነገር አለ?
ምናቀል እውነት ለመናገር እዚህ ላይ ቢን ኮሜንት ማድረግ አልፈልግም። እርግጠኛ የሆነ ነገር እኔ በበኩሌ የማውቀው ነገር የለም። ሶሻል ሚዲያ ላይ እንደዚሁም አንዳንድ ሚዲያዎች ላይ ከሚነገረው ውጭ የተጨበጠ ነገር ይሄ ነው የሚባል እስከዛሬ በእኛ በኩል ያገኘ ነው ስለሌለ ብዙም ኮሜንት ማድረግ አልችልም።
ኦኬ፣ እሺ። በጣም እናመሰግናለን ለነበረን ቆይታ። እዚህ መጣችሁ ደግሞ ስቱዲዮ ጋብዘናችሁ ተጨማሪ ጥያቄዎችን ልንጠይቃችሁ እንችላለን። ስለነበረን ቆይታ እናመሰግናለን። መልካም ቆይታ።
አመሰግናለሁ። ሰላም ቀን። Thank you.
አድማጮቻችን እንግዲህ ያው የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራር የሆኑትና አቶ በለጠ ሙላን አግኝተናቸው ለማወያየት ሞክረናል። እንግዲህ አወያይተናል በትክቱ መግቢያ አልሰጠንም ይቅርታ መጠየቅ እንወዳለን። ድንገት ነው ያገኘናቸው እናገኛቸዋለን ሚል እንትኗል ነበር ከሆነን ሞክራለን በሚል ነበር ያዝነውና ሲሳካልን ድንገት ነው የገባነውና ቀድመን የተወሰነ መግቢያ አልሰጠናችሁም ለዛ ይቅርታ ጠይቃለን። ሆኖም ግን በሚቀጥለው ፌብሩዋሪ 1 እዚህ ስዊድን ላይ ከአማራ ብሔራዊ ንቅናቄ ከፍተኛ አመራሮች ጋር ስብሰባ ተይዟል ያብን ማለት ነው። አቶ በለጠንም ጨምሮ ሌሎች ከፍተኛ አመራሮች ይመጣሉ። በዚህ እንግዲህ በዚህ ዙሪያ ላይ የንቅናቄው ምክትል ሊቀመንበር ረዳት ፕሮፌሰር በለጠ ሙላና የድርጅት ጉዳይ ኃላፊው አቶ ጋሻው መርሻ በስዊድን ከሚኖር ኢትዮጵያውያን ጋር ተገናኝተው ለመወያየት ነው ቀጠሮ ያዙት። በለቱ በአብን ሰላማዊ ፖለቲካ ትግል ዙሪያና በወቅታዊ የሀገራችን ጉዳዮች ላይ ከአመራሮች ጋር በአካል ተገናኝተው ነው እንግዲህ ለመወያየት የታሰበው። በአጋርሞሰን ፎልኬቱስ ሊሊያ ቬገን 44 ነው ቦታው። በአጋርሞሰን ፎልኬቱስ ሊሊያ ቬገን 44 ነው። ከ13 ሰዓት ጀምሮ ነው እንግዲህ ፕሮግራሙ የተያዘው። ፌብሩዋሪ 1 ነው። የበለጠ መረጃ ማግኘት ለሚፈልጉ ሰዎችም ስልካቸውን ትተዋል 0722743047 ላይ ደውሎ የበለጠ መረጃ ማግኘት ይቻላል። ይሄንንም መረጃ እንግዲህ አማራ ማህበረሰብ ስዊድን ለማህበረሰቡ አድርሷል። እንግዲህ ጥያቄ ካላችሁ በተለይ በአብን የፖለቲካ እንቅስቃሴ ዙሪያ ላይ ጥያቄ ካላችሁ ይሄኛው ትልቅ ድል ነው መጠየቅ ማወቅ ይቻላል። እንግዲህ ጥሪው ተላልፏል ሁላችሁም ተገኝታችሁ ፕሮግራሙ ላይ የራሳችሁን ተሳትፎ እንድታረጉ ነው በእኛም በዚህ አጋጣሚ ለአድማጮቻችን መልእክቱን ማድረስ የምንወደው። ፕሮግራማችን ይቀጥላል። ቢኒ
ፕሮግራማችን ቀጥሏል። እንግዲህ የጥምቀት በዓል ነው። ይሄን በማስመልከት ብሩክ ባራክ ባራክ ብሩክ አንድ ጨዋታ አልኮልናል። እሱ የሱን ጨዋታ አድምጠን እንመለሳለን።
ያድምጥ ሬዲዮ አድማጮች ለም ለክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ ይያልን። ዛሬ የጥምቀት በዓል ታሪካዊ አመጣጥን ከእምነት አንጻር ለማየት እንሞክራለን። ከፕሮግራማችን ጋር አብራችሁን ቆዩ። የጥምቀት በዓል አመጣጥና አከባበር። ለጥምቀት በዓል ባህር ጥምቀት ታሪካዊ አመጣጥ። ለጥምቀት በዓል ባህር ጥምቀት ታሪካዊ አመጣጥ መነሻ የሚሆንና በዋነኛነት የክርስቶስ ከገሊላ ወደ ዮርዳኖስ መሄድ ሆኖ ቅድመ በዓል ኤጲፋንያ ከመገለጥ በዓል በፊት እስራኤላውያን በብሉይ ኪዳን ወንዝ ወርደው ያጥላስጥለው ዳሰርተው የመልካም ዛፍ ፍሬና የለመለመ ቅርንጫፍ ወስደው እያንዳንዱ አቅሙ የሚፈቅድለትን ስጦታ እየሰጠ ባለ መጸለትን ወይም የዳስ ባልን በእግዚአብሔር ወደ መረጠው ስፍራ በመሄድ አባቶቻችንን ባህር ከፍለህ ደምና ጋር ደያሻገርካቸው አምላክ አንተ ነህ በማለት የተቀደሰ ጉባኤ በማድረግ ባሉን ያከብሩ ነበር። በኢያሱ የምስፍናን ዘመንም የእግዚአብሔርን የቃል ኪዳን ታቦት የተሸከሙት ካህናት እግሮች በውሃ ዳር ሲጠልቁ ወይም ወደ ውሃ ሲገቡ ከላይ የሚወርደው ውሃ ቆሞ እስራኤል ዮርዳኖስን በደረቅ እንደተሻገሩና የእግዚአብሔር እጅ ጠንካራ እንደሆነች ወደፊት የሚነሳው ትውልድ እንዲያውቅ ከማድረግ ጋር በወንዝ ላይ የተደረጉትን ተአምራት የሚገልጽ የዘላለም መታሰቢያ ወይም ምልክት እንደነበራቸው በመጽሐፈ ኢያሱ ተጽፏል። የአርማውያን ቤተሰቦች አይሁድ ለመሆንና ሕገ ኦሪትን ለመጠበቅ ፈቃደኞች በሚሆኑበት ጊዜ ወንዶች የሚገረዙ ሲሆን አይሁድ በመንጻት ሥርዓት በውሃ ታጥበው ከርኩሰታቸው እንደሚነጹ ሁሉ መላው ያዛብ ቤተሰብም ከአርማውያንነት አኗኗራቸው በውሃ እየተጠመቁ የመንጻት ሥርዓት ይፈጽሙ ነበር። አበ ትግስት ኢዮብና ናማን በማይ የዮርዳኖስ ተጠምቀው ከደዌ ሥጋ ተፈውሰዋል። የህም ጥምቀት ከደዌ ነፍስ ለሚያድነውና ሀብተ መንፈስ ቅዱስ ለሚያሰጠው አማናዊ ጥምቀት ምሳሌ ነበር። ትርጓሜ ወንጌል ማቲያስ ቁጥር 3 ገጽ 98 በዚህ መልኩ በብሉይ ኪዳን እግዚአብሔር በመረጠው ስፍራ ይከበር የነበረው በዓልና ይፈጸም የነበረው ሥርዓት ጥምቀት ከነበረው ታሪካዊ አመጣጥ በተሻለ መልኩ ተመልሶ ይመረናል፣ ኃጢአታችንን በባህሩ ላይ ይጥለዋል በሚለው በነቢዩ ሚክያስ ትንቢት መሰረት ልጅነትን በሚያስገኝ ጸጋን በሚያሰጥ ሁኔታ ተቀድሶ በጌታ ሰው መሆን ፍጹማን ቀጣይነትን አግኝቷል። ጥምቀተ ዮሐንስ ለብሉይ ኪዳን መጨረሻ ለአዲስ ኪዳን መዳረሻ የነበረው ሰማዕተ ብርሃን ቅዱስ ዮሐንስ የጌታን መንገድ አዘጋጅ ጥርጊያውንም አቅኑ መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ሕዝቡን ሁሉ እያስተማረ በቢታንያ ቤተ ራቦ በማዕዶት ዮርዳኖስ ለንስሐ በውሃ ያጥምቅ እንደነበር ወንጌላውያን ተጽፏል። እግዚአብሔር ወልዶ ወደ ወተወልደ እመበእስቲ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ከሴትም ተወለደ ተብሎ በቅዱስ ጳውሎስ እንደተጻፈው ከሶስት ቱ አካላት አንዱ አካል እግዚአብሔር ወልዱ በተለየ አካሉ ወደዚህ ዓለም ወጥቶ ወሰን በሌለው ፍቅር ሕዝቡን ከኃጢአታቸው ያድናቸው ዘንድ ከሴት ተወለደ። የጌታችን በዮሐንስ እጅ በዮርዳኖስ ወንዝ መጠመቅ በእንግዶች ማረፊያ በቤተልሔም ምድር ኤፍራታ ከቅድስት ድንግል ማርያም ተወልዶ በግልጽ እየተመላለሰ ከቆየ በኋላ በ30 ዓመቱ በዘመነ ሉቃስ ጥር 11 ቀን በዕለተ ሱሉስ በ10ኛው ሰዓት ሌሊት በዮሐንስ ይጠመቅ ዘንድ ከገሊላ ወደ ባህር ዮርዳኖስ ሄደ። ዮሐንስ ግን እኔ በአንተ ልጠመቅ ይገባኛል እንጂ አንተ በእኔ ልትጠመቅ አይገባ ብሎ በተከላከለ ጊዜ ጽድቅን ሁሉ እንፈጽም ዘንድ ይገባናል አለው። ጌታም ይህንን ተናግሮ ሕግን ወይም ትንቢትን ሊፈጽም የአዳኝነቱን ሥራ ሊሠራ የቤተ ክርስቲያን ራስና የአዲስ ኪዳን ሊቀ ካህናት ስለሆነ በ30 ዓመቱ በማዕከለ ባሕር ቆሞ በደ ዮሐንስ በፈለገ ዮርዳኖስ ተጠመቀ። ሲጠመቀም የሰነ ፍጥረት ገዢ ነውና የዮርዳኖስ ወንዝ ወደፊት መፍሰሱን ትቶ ወደ ኋላ ተመለሰ። ከዚህም ጋር በርሱ አምነው የሚጠመቁት ሁሉ ሙቀት መንፈስ ቅዱስ እንደሚያገኙ ለማረጋገጥና መለኮታዊ ኃይሉን ለመግለጥ ማየት እንደፈሉ ቅዱስ ቄርሎስ ወፋለሁ ማያት ዋዎች ፈሉ በማለት ተናግሯል። እስመ ኦሪት በሙሴ ተወበህት ለነ ጸጋስ ወጽድቅ በኢየሱስ ክርስቶስ ሆነ። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ብሎ አርክ ምዕራዊ ቅዱስ ዮሐንስ እንደመሰከረው በጥምቀቱ ማያትን ቀድሶ እንደ ምሕረቱ መጠን ለአዲስ ልደት የሚሆነው መታጠብ ወይም መጠመቅና በመንፈስ ቅዱስ በመታደስ ሊያድነን ሥርዓተ ጥምቀትን ባርኮ ሰጠ። ይህንን መሠረት በማድረግ ከቅዱሳን ሐዋርያን ጀምሮ የነበሩትን የቤተ ክርስቲያን አባቶች ያመኑትን ሁሉ በአብ በወልድ በመንፈስ ቅዱስም በማጥመቅ ምስጢረ ጥምቀትን ይፈጽሙ ያከናውኑ ነበር። በአራተኛው መቶ ክፍለ ዘመን ከእስክንድሪያው ፓትርያርክ ከቅዱስ አታኒዮስ ኤጲስቆጶስ ሆኖ በተሾመ በአባ ሰላማ ከሳቴ የብርሃን መምህር በአብርሃ ወአጽብሐ ዘመነ መንግሥት የክርስትና ሃይማኖት በአዋጅ መሰበኩን በበዓላት በአደባባይ መከበራቸው ተከትሎ በጃንደረባ አማካኝነት ወደ ሀገራችን የገባው ወይም የመጣው የክርስትና ሃይማኖት በቀኖና ቤተክርስቲያን እንዲከናወን ሥርዓት ተሰርቷል። የጥምቀት ባህር በዓል አከባበር በተለያዩ ዘመናት ሀገረ እግዚአብሔር ኢትዮጵያ ክርስቶስን ከሐዋርያት እንዲሁም ከመምህራን በተማረችው ወይም ባገኘችው ትምህርትና ቀኖና መሰረት በራሷ ቋንቋ የምትገልጠውና የምታከብረው ይህ ጥንታዊ የሆነ የጥምቀተ ባህር በዓል በአጼ ገብረ መስቀል ዘመነ መንግሥት በ530 ዓመተ ምሕረት በሀገር አቀፍ ደረጃ በሜዳና በወንዝ ዳር መከበር ተጀመረ። ኢትዮጵያዊው ሊቅ ቅዱስ ያሬድም ለባህረ ጥምቀቱ በዓል አከባበር አጥንትን ከሚያለመልም ጣዕመ ዜማ ጋር ጥልቅ ምስጢር ያለው ማህሌት ወይም መዝሙር ደርሷል። ለምሳሌ የሚያክል ክርስቶስ በመወለዱና በመጠመቁ ዛሬ ደስታ ሆነ፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖረው 99 ነገደ መላእክት ቶ የአዳምና የሕዋንን ወይም የሰው ልጅ የዕዳ ደብዳቤ ለመደምሰስ ወይም ለማጥፋት በባህር መካከል ቆመ፣ በሰላም ተመለሰ የሚለውን በየምዕራፉ የሚባለውን የሚዘመረውን ዝማሬ ወረብ ለባህረ ጥምቀቱ በዓል አዘጋጅቶ በእንደዚህ አይነት ማህሌታዊ ሥርዓት ሲከበር ቆይቷል። በቤተ ክርስቲያኗ መምህራንና በእነዚህ ቅዱሳን ነገሥታት ውሳኔ አዋጅ መሠረት ሕዝቡ በከተራ ዕለት በየአካባቢው ለባህረ ጥምቀት በተመረጠው ወንዝ ውሃውን በኅብረት በመከተር በመገደብ አካባቢውን አጽድቶ ታቦት የሚያድርበትን ቦታ አዘጋጅቶ ድንኳን ከተከለ በኋላ ታቦታት ሕጉን በዝማሬ በሆታና በልልታ አጅቦ እየወጣ የባህረ ጥምቀት በዓል አከባበር ከዚያን ጊዜ ጀምሮ አሁን በምናከብረው ሁኔታ በተናጠል ሳይሆን በኅብረት በየዓመቱ ከጥር 10 እስከ 11 እንዲከበር ተደረገ። ክቡራትና ክቡራን የኢትዮጵያ ድምጽ ሬዲዮ አድማጮች፣ አሁንም በድጋሚ ለክርስትና እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ እያልን የዛሬው ዝግጅታችን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ ድረስ መልካም ሳምንት።
ሲያደንቁኝ ሰማለሁ ሰዎች በቁም ነገር ሲያደንቁኝ ሰማለሁ ሰዎች በቁም ነገር ብለው ይጠሩኛል ጌቾ ናስ ስለነበር እንዴም ታዲያ ሙዚቃ ህይወቴ ብዬ መርጫለሁ። ሳክስፎን መጫወት በጣም ወዳለሁ። እስቲ አንድ ሙዚቃ ላጫውታችሁ። ትዝታ ይሻላል ትዝ ያለኝ የጥንቱ የቱን መረጣችሁ? በሉ ተደሰቱ፣ በሉ ተደሰቱ። ትዝታ
ፕሮግራሞቻችን በኋላ ወደ መጨረሻው ፕሮግራማችን መጥተናል። እስካሁን ማቀረብናቸው ፕሮግራሞች ደስተኛ እንደሆናችሁ ተስፋ አደርጋለን። ሁለት ቃለ መጠይቆችም ነበሩን። አንደኛው ከዚህ ሀገር፣ ሌላኛው ከስዊዘርላንድ። ከዛ በፊት የተደረጉ ስፖርት ዜና፣ ዋና ዜና፣ ጨዋታ ፕሮግራም፣ ውይይት ስለ ጥምቀት በዓል አከባበር አስተናኒና መብራቱ ከዚህ ስቱዲዮ፣ እንዲሁም አድማጮችም ደውለው መልሳቸውን እየሰጡን ነው። እስካሁን ድረስ ውጤቱን አላቀረብንም። መዝጊያው ፕሮግራማችን ላይ የጥያቄውን መልስ ውጤትና የመለሰልን ስም ግለሰብ እናቀርባለን። የመጨረሻው ዛሬ አጀንዳችን መፍሬ አንገብጋቢ የሆነው የምርጫ ጉዳይ ነው። ኢትዮጵያ ውስጥ እስካሁን ድረስ በኢትዮጵያ ታሪክ መጻፍታዊና ዲሞክራሲያዊ ምርጫ በሚባል ደረጃ የተደረገ ምርጫ የለም። ምናልባት ለዛ ሊቀርብ የሚችለው የ97ቱ ምርጫ ነው። በብዙ ምርጫዎች የመንግስት አፋኝ ስነ ስርዓት ስለነበረ አንዳንዴ ትንሽ ይሰፋል፣ አንዳንዴ ይጠባል። አሁን በተወሰኑ ፓርቲዎች የምርጫ ቅስቀሳ ተጀምሯል። እነቱን አንዳንዶቹ የምርጫ ቅስቀሳዎች ይዘታቸው በጣም አሳሳቢ ያደርጓል፣ የምርጫውን ውጤትም እንድትፈራ ያደርጋል፣ ምርጫው መካሄዱንም እንድትፈራ ያደርጋል። ምክንያቱም በዚህ ደረጃ የሚደረጉ ቅስቀሳዎች የምርጫውን ውጤት ሁሉ ለመቀበል ዝግጁ ያልሆኑ ቀድመው የማሸነፍ እናሸነፋለን ብለው የሚያስቡ ወይም ማሸነፍ አለብን ብለው ያሰቡ ያሉ ግሩፖች አሉ። በሌላ በኩል ደግሞ በጭራሽ የምርጫ ቅስቀሳ ያልጀመሩም ፓርቲዎች አሉ። ገና መዝገባ ላይም ያሉ ፓርቲዎች አሉ። መዝገባ ፕሮሰሳቸውን ያልጨረሱም ፓርቲዎች አሉ። እንግዲህ በዚህ ሁኔታ ነው ከአምስት ከስድስት ወር በኋላ ምርጫ የሚካሄደውና ይሄ ሀገራዊ ምርጫ ምን ይዞልን ሊመጣ ይችላል ወይ ምን ሊያተርፈልን ይችላል ወይ ምን ሊያጎልን ይችላል ብለ ታስባለህ? እንግለሰም እና ምርጫን አጠቃላይ
ምናልባት እንግዲህ አድማጮቻችንም ይሄንን ሐሳብ ዛሬ ሁለት ሳምንት ቀደም ብለን አንስተን መወያየት የጀመርነው ሐሳብ ነው ካልተሳሳትኩኝ። እና ምናልባት እንግዲህ በአዲስ የፕሮግራም ለውጦችና የፕሮግራም መንትኖች በቴክኒክም ችግር ምክንያት ፕሮግራማችን እየተቆራረጠ ነው የነበረውና በዚሁ ማጋጠም ይቅርታ ጠይቄ ለማለት ፈልጌ ነውና የጀመርነው ሐሳብ ነው። ባለፈው በተወሰነ መልኩ ስቱዲዮ ሆናችሁ እናንተ የሽራሽራችሁ ሐሳቦች አሉ። ወደ ነጥብ ስመለስ ያው እንግዲህ ኢትዮጵያ ዲሞክራሲ ምርጫ አርጋለች ወይ የመጀመሪያው ጥያቄ ኢትዮጵያ ውስጥ ላይ በማቀው በእኔ እድሜ ዲሞክራሲ ምርጫ አርጋ መታቀበት ወይም ትክክለኛ መንግስትን መለወጥ የሚችል ማህበረሰብን በጋራ ማሳተፍ የሚችል ዲሞክራሲ ምርጫ ነበር ወይ የሚለው እኔ የሚጠያቄ ምልክቱስ የሚገባ ነው። ይሄ የህዋት ስርዓትን ከመጣ ኢህአዴግ ደርግን ጥሎ ከመጣ በኋላ 87 የመጀመሪያ ምርጫ ጀምሮ የነበረው በጠቅላላ ዲሞክራሲያዊ ያልሆነ ፍትህን መሰረት ያላደረገ ነው። ከዛም በፊት ያው በደርግም ዘመን በተወሰነ አንበሳና የዝሆኑ ምርጫ ተብሎ ይሰፋም ያረጋው የነበረው ምርጫ ብንመለከተው ተመሳሳይ ይዘት ነው የነበረው ከኢህአዴግ ጋር። ዲሞክራሲ ምርጫ ማለት ምንድነው? ባለፈው ለማንሳት የሞከርነው ከዲፊኒሽን ተነስተ ዲሞክራሲ ምርጫ አካሄደ ህገ መንግስቱ እነሱ ባጸደቁት ህገ መንግስት ምህዳር ውስጥ አስገብተው ስትመለከተው አሁን ባለንበት ሁኔታ ላይ ስለ ዲሞክራሲያዊ ምርጫ ማንሳትና መወያየት በራሱ እኔ አግባብነት አለው በያላስብ አይደለም ማካሄድ። ከዛ በፊት በጣም ብዙ መቅደም ያለባቸው ቅድመ ሁኔታዎች አሉ ወይም ነበሩ። ምናልባት ቀደም አንተም አብኑን ከፍተኛ አመራር ስታወያየው ተጠይቀዋል ብዬ የሚጠበቁት እንግዲህ እነሱ እንደ አንድ እንትን እንደ ፓርቲ እንደ ፓርቲ ሲንቀሳቀስ ወይም መነሻ አላማ አድርገው ሲነሱ የነበረው አማራ ባለበት ኢትዮጵያ ክልላቶች ሁሉ ተንቀሳቅሰው ምርጫ የማካሄድ ወይም ምርጫ ውስጥ የመግባት ሂደት ነውና በተግባር ያለው እውነታ ምንድነው የሚለውን ብትጠይቀው ኖሮ ብዙ መልስ እናገኛለን ብዬ አስባለሁ። ኢትዮጵያ ውስጥ ያለው መሬት ያለው ዑነታ ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ለማካሄድ ያስችላል ወይ የሚለው ገባ ነው። ከዚህ ቀደም እንዳየው ነው ባሳለፍነው ሳምንት የምርጫ ቦርድ ሰብሳቢ የሆኑት እንግዲህ ለውጡን ተከትሎ ኢትዮጵያ ውስጥ አሁን ለውጦች አሉ ምንላቸው አንዱ ለውጥ ይሄ ነው ብዬ ማስበው እንግዲህ ወይዘሪት ብርቱካን ሚደቅሳ ወደ ምርጫ ቦርድ ሰብሳቢነት የመጡበት ሂደት ራሱ አንድ ለውጥ ሂደትና በጎ ጅማሮ ምንለው ሁኔታ ነው። ከዚህ በፊት የነበሩት ማንዛትም እንችላለን ከነ ከማል ከድሪ ጀመረ በዚህም በአምባሳደርነት መጥተው የነበሩት ፕሮፌሰር መርጋ በቃናን በታይ ሀገርን የካደ ስራ በመርጫ ቦርድ ውስጥ የሰሩበት ሂደትና ሁኔታ ነው የነበረው። ከዛም በኋላ እነ ቀሲስ በላይ መታይበት ሁኔታ አለ። ከበቀ የቅርብ ጊዜ ትውዝታዎች ናቸው እንግዲህ በ ምርጫ ቦርድ ሂደቱስ ማለት ነውና የለውጥ ሂደቶች በርግጥ የተወሰኑ ማሻሻያዎች በምርጫ ቦርድ ውስጥ የተካሄደበት ሁኔታ አለ። ሆኖም ግን እታች ያለው ምርጫ አስፈጻሚ ካድሬ ተመሳሳይ ቦታና ፖዚሽን ላይ ነው ያለው። አሁንም ተፈትሾ ማለፍ ያልቻለ ለውጥ ያልነካው አካባቢና ቦታ አለ በቦርድ ደረጃ ስናየው ማለት ነው። እሳቸውም ያሉት እንግዲህ በመግለጫ ሰጥተው ነበር ከተለያዩ ፓርቲዎችን ሰብስበው ተራዝሟል የተራዘመበት ሁኔታ ነው። አንዳንድ ሁኔታዎች ከህትመትም ከተለያዩ ሁኔታዎች ተነስተው ምክንያታዊነትን አስቀምጠዋል። ግን ምርጫ መካሄድ ያለበት መሰረታዊ ግባት ብለው በተደጋጋሚ ሲናገሩ የነበረው የህግ በላይነት ማስከበር ወይም ህግን ላለመጣስ አምስት አመትን ጠብቆ ከማስኬድ አንጻር የሚለው ነው። እና እኔ ኢትዮጵያ ውስጥ አሁን ላይ ይሄ ፕራዮሪቲ ነው ወይ የሚለው ጥያቄ ሁሉ ጊዜ ያቃጭልብኛል። እውነት ህግ ኢትዮጵያ ውስጥ ተከብሮ ኖሮናል ወይ? እውነት እንነጋገር ከተባለ አሁንስ ያለበት ሁኔታ ህግን የሚያስጠብቅ አካል አለ ወይ? ባ ይህንን ጥያቄ ወደ አይምሮ ስታመጣ ምርጫ ቀልድ ይሆን የመጣበት ሂደት አለ። አይ ኳስየር ነው ወይዘሪት ብርቱካን ሚደቅሳንም የነበራቸው አቋምና ቁመናን እኔ በራሴ ልኬት ሳስበው ይህንን ሀቅ መቀበል የሚችል ጭንቅላት የነበራቸው አልነበሩም በጊዜው። ምክንያቱም ብዙ ርቀት ስለ ህግ የበላይነት ስለ ህግ ስለ ብዙ ነገር ጠንቅቀው የሚያውቁ ናቸው ግፊቶች ከሌላ አቅጣጫ ከሌሉ በስተቀር። እና ከዚህ ቀደም እንዳልኩ ሐሳብ እንደሰጠሁት ጥቂት ነህዋትን በተለይ ደግሞ በግልጽ መናገር ይችላል ኦሮሚያ ክልል ውስጥ ያሉ ወይም በሞሪያ በኦሮሚያ አሸናፊነታቸውን ኮዲው አረጋግጠው በመርጫም ተናግረው በአደባባይ ብቻ ከሆነ በመርጫ ካልሆነ በጉልበት የሆነ ቦታና ወንበር ይዞ መቀጠል ይፈልጉ ፎርቹኒስቶችን ለመጥቀም ካልሆነ በስተቀር ትክክለኛ ዲሞክራሲ የተረጋጋ ምርጫ ተካሂዶ ሰላማዊ የስልጣን ሽግግር ወይም ምንድነው የስልጣን ሽግግር ማድረግ የምንችልበት እድል አለ ወይ ብለስ ታስበው እኔ ይሄ ምርጫ ስጋቴ ከሚሰጠን ተስፋ ይልቅ የሚያመጣብን መዘዝ የከፋ ይሆናል ብዬ ነው ማስበው። አሁን እውነት ለመናገር የተወሰኑ ኃይሎች ምርጫውን ባይቀበሉና ወደ ሌላ አቅጣጫ ቢሄዱ ያንን ተረክቦ ወደ ሰላማዊ መንገድ ሊያስኬደን የሚችል የኃይል ሚዛን ሳለን ወይ
ይህንን ብትስታዩ አሁን ከምርጫ በፊት ያሉ ጥቃቅን ችግሮችን ከማጥፋት ከወዲሁ ከማጥፋትና የህግ በላይነትን ከማስፈን ይልቅ ለግል ምንድነው ፐርሰናል ወይም የራሳቸውን የግል እንትን ከመገንባት በዘለለ አገርን ሊጠቅም የሚችል ህግን የበላይነትን ሊያስጠብቅ በሚችል መልኩ እንቅስቃሴዎችን የሚያደርግ መንግስትና ስርዓት አላየንም። እና ምርጫን በሰላማዊ መንገድ ያስኬዳል የሚለው ስጋት ነው። አንደኛ ሁለተኛ የተራዘመበት አመንኪዮም እኔ እንብዛ ማሳመኝ አይደለም። ኢትዮጵያ አብዛኛው መልካ ምድር የሚታወቅበት ሂደት በክረምት ነፃ እንቅስቃሴ ማድረግ አይችልም። ከአዲስ አበባ 50 ኪሎ ሜትር ርቀት በኋላ ብትሄድ ይሄ በቂ የሆነ ኢንፍራስትራክቸር ያልተዘረጋበት አካባቢ ትናንሽ ወረዳዎችን መሰረት ያደረገ ትልልቅ ምርጫ ማለት ሀገርን የሚለውጥ ትልቅ ስራ ነው። ትልቅን ስራ በክረምት ማረግበት በራሱ ራሱን የቻለ ትልቅ ተጽዕኖ አለውና እንደው ከቀኑ ጀምረ ሰጣው ብዙ እንትመጣውጣበት ሂደት ነው። ግን ዋናው ነገር እኔ ምርጫው የሚሰጠን ተስፋ አለ የሚለው ላይ ጥያቄ ምልክት ነው ያለኝ።
ይሄ የብዙ ሰዎች አመለካከት ነው ብዬ ይሄ ራሴ ማመለካከት ነው የኔን አመለካከት ቢያንስ ያንጸባርቃል አንተ ያልከው ነገር። ብዙ ሰዓት ቢኖርን በጣም አረ ሰፋ አርገን ልንወያይበት የምንችለው አርስት ነው። ቢሆንም ለውጦች ይኖራሉ የሚል ተስፋ ቢኖርንም ሁልጊዜ ምንድነው hope for the best and prepare for the worst መልካሙን እየጠበቅን ለመጥፎ እንዘጋጅ ነው ያሁን ያለንበት ሁኔታ። መልካሙን እንጠብቅ hope እናርግ ግን ለመጥፎም በዛው መዘጋጀት አለብን። መንግስትም ይዘጋጅበታል ብዬ አስባለሁ። ኦሬዲ ምርጫ ክስከሳዎች ላይ እየተነሱ ያሉ ነጥቦች ራሱ ምርጫው ሳይካሄድ ብዙ አይነት ሊያጋጩ የሚችሉ የጥላቻ ክስከሳዎች ናቸው። ምርጫ ክስከሳም አይደለም ምርጫ ክስከሳ ምረጡኝ ስትል የተሳደብክ አይደለም። አምናየው ግን እንደዛ ነው የጥላቻ ክስከሳ ነው ይመስለው። እና ይሄንን ይዘን ምን ያህል እንጓዛለን? መንግስት ህግ ማስከበር አቅሙ ምን ያህል ነው? ከምርጫው በኋላ ሊመጡ የሚችሉ ነገሮች ምንድናቸው? በተቻለን አቅም እንደዚህ ባለሙያዎችንም ጋብዘን እዚህ ዙሪያ ላይ በሚቀጥለው ሳምንት ሰፋ ያለውን የውይይት መድረካችንን ምን ይዘው በምርጫው ጉዳይ ነው ዛሬ ያነሳ ነው። አሁን ወቅታዊ ካሉ ሰሞኑን ከተካሄዱ ነገሮች አንጻር የምርጫ ክስከሳውንም በተመለከተ ነው። እንግዲህ እንደዚህ ያለን ወደ ፕሮግራማችን ፍጻሜ ልንደርስ ነው። አድማጮቻችን አብራችሁን ስለቆያችሁ እናመሰግናለን። ከመሰናበታችን በፊት ግን ከመጀመሪያ መግቢያችን ላይ አንድ ጠየቅነው ጥያቄ አለ። ያንን ጥያቄ አንድ አድማጫችን በሙላ ጎደል በሚባል በሙሉ መልሶታል። አድማጫችንን እናውላችሁንም መልካም የጥምቀት በዓል ይያልል። አድማጫችን ያው በሽልማት መልክ አንድ በሶስም ዴዲኬትድ የሆነ ዘፈን ጋብዘዋለን። አድማጫችን ሰለሞን ነው። ሰለሞን ነው የመለሰልን። ከተራ ምን ማለት ነው የሚለውን ትርጉም ነበር የጠየቅነው። እሱ በመለሰልን መልኩ እኛም መልሱ ይሄን ይመስላል አቀርብላችኋለሁ። የጥምቀት ዋዜማ ነው። ኖርማሊ ከተራ ማለት ቃሉም የሚመጣው ከተረ ከበበ ከሚል የግዝግስ ነው የወጣ ነው። ፍቹ ውሃ መከተር ወይም መገደብ የሚል ነው። ኪዳነ ወልድ ክፍሌም ከተረ የሚለውን ቃል በቁሙ ዘጋ አቆማ አገደ ከለከለ ማለት ነው ብሎ ይፈሱታል። የከተራ በዓል ጥር 10 በየአመቱ የጥምቀት ዋዜማ ጥር 11 ታቦቱ ከቅዳስ ቤታቸው ወደ ባህረ ጥምቀቱ የተከተረው ውሃ ማለት ነው ሄደው የሚያርፉበት ቀን ነው። የከተራ በዓልን ታቦቱ በህዝብ ጥበቃና እንክብካቤ ተደረገላቸው በጥምቀት ባህሩ እንዲያድሩ በአዋጅ ታውጆ የተጀመረው በአጼ ይኩኖ አምላክ አመት ከ1260 እስከ 1275 ዘመነ መንግስት እንደሆነ ታሪክ ያስረዳል። ዛሬ ፕሮግራማችን ይህን ይመስላል። እናመሰግናለን አብራችሁን ስለቆያችሁ። እዚህ ሲነበር ነው ስቱዲዮ ውስጥ
እኔ መብራቱ
እና ቢኒያም ነን። መልካም ሳምንት እስከ ሳምንት
የማይም የምትም ፍቅር ማለት መሰረቱ Say my